አሁን እንማራለን ፈሪሃ እግዚአብሔር አስፈላጊ እንደሆነ። ሁለተኛ ካህናት እንዴት ማገልገል እንደሚችሉ፣ እንዴት መመላለስ እንዳለባቸው። ሁላችንም ካህናት ነን። በአዲስ ኪዳን የንጉሥ ካህናት ተብለን ተጠርተናል። አገልጋዮች ነን። ጌታ ኢየሱስ ያንን መጋረጃውን ከቀደደ በኋላ ወደ ቅድስተ ቅዱሳን የሚወስደው መንገድ ተከፍቷል። እኛም አባ አባት ብለን የምንጮህበትን መንፈስ ጌታ ሰጥቶናል፣ እግዚአብሔር ይመስገን። ስለዚህ አገልጋዮች ነን፣ ካህናት ነን። ከዛ ቀጥሎ ደግሞ ስለ መፋታት ጠንቅ እግዚአብሔር እስራኤል ሕዝብ ሚስቶቻቸውን በመፍታታቸው ምክንያት እንዴት እንዳዘነ ያንን እንመለከታለን። ቀጥሎ ስለ አምልኮ እንመለከታለን። አምልኳችን እግዚአብሔርን ያስከብራል ወይስ እግዚአብሔርን እየሰደብነው ነው? ስለ አምልኮም ጌታ በዛም ቅር እንዳለው በሚልኪያስ መጽሐፍ ውስጥ ይናገራል። ቀጥሎ ትክክል የምንለው ስህተት የምንለው ነገር ምንድን ነው? እንዴትስ ነው የምንለያቸው? ራይት አንድ ሮንግ የምንለው ነገር ዛሬ ጠፍቷል። በምንኖርበት ዘመን ራይት አንድ ሮንግ የሚባል ነገር ጠፍቷል። ደስ ካለህ አድርገው፣ ለአንተ ከመሰለህ አድርገው ነው እንጂ እግዚአብሔር ይሄን ከልክሏል፣ እግዚአብሔር ያዝንበታል የሚል ነገር እየጠፋ ነው በምንኖርበት ዓለም። ከዛ በኋላ መጨረሻ ላይ ኢየሱስ ክርስቶስ የቃል ኪዳኑ መልእክተኛ እንደሚመጣ፣ እነዚህም ዋና ዋና ነገሮች ነው በሚቀጥሉት አራት ምዕራፎች ውስጥ የምንመለከተው። መጽሐፉን አንድ ጊዜ ብቻ ሳይሆን ደጋግማችሁ እንድታነቡት አደራ ልላችሁ እፈልጋለሁ። አሁን መጽሐፍ ቅዱሳችሁን አውጡና ሚልኪያስ ምዕራፍ አንድ አንዱ ምዕራፍ እናነበዋለን። ሚልኪያስ ምዕራፍ አንድ። በሚልኪያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው ይላል። ሸክም የሚለው ልብ ቃል ልብ በሉ። በሚልኪያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው። ወድጃችኋለሁ ይላል እግዚአብሔር። ወድጃችኋለሁ ይላል እግዚአብሔር። እናንተ ግን በምን ወደድህን ብላችኋል። ኤሳው የያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብንም ወደድሁ ኤሳውንም ጠላሁ። ጌታ እግዚአብሔር እናንተም ስሙን አቃለሉን በምንድን ነው ብላችኋል። በመሰዊያው ላይ ርኩስ እንጀራ ታቀርባላችሁ። እናንተም ያረከስነው በምንድን ነው ብላችኋል። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውር መስዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ላለቃ አቅርብ በሩ በአንተ ደስ ይላልን? ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። ይህ ከእጃችሁ የተሰጠ ሲሆን ከቶ ፊታችሁን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። በመሰዊያው ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ በእጅ የሚበዛ ሰው ምን ነው በተገኘ? በጣም በጣም በጣም ይደንቀኛል። ይሄን በተለይ ቃል ሳነብ ከእናንተ ዘንድ በእጅ የሚገባ አምልኳችሁ ከንቱ ስለሆነ ማን ነው ቸርቹ የሚገዛልኝ ነው የሚለው። ቸርች የምትሉትን ማን በዘጋልኝ መጥቶ ቤተ መቅደሱን ሲናገር ነው። በዚያን ጊዜ የነበረው ቤተ መቅደሱን ከእናንተ ዘንድ በእጁን የሚገዛ ሰው ምን ነው በተገኘ? በእናንተ ደስ አይለኝም፣ ቁርባንንም ከእጃቸው አልቀበልም ይላል የሰራዊት ጌታ እግዚአብሔር። ከፀሐይ መውጫ ጀምሮ እስከ መግቢያ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና አስደናቂ ትንቢት እየተፈጸመ ነው ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የእግዚአብሔር ገበታ ርኩስ ነው፣ ፍሬውና መብሉም የተናቀ ነው በማለታችሁ አስነቀፋችሁት። እናንተ እነሆ ይህ ድካም ነው ብላችሁ ጢቅ አላችሁበት ይላል የሰራዊት ጌታ እግዚአብሔር። በቅሚያ የያዛችሁትንም አንካሳውንም የታመመውንም አቅርባችኋል። እንዲሁ ቁርባንን ታመጣላችሁ፣ በውኑ ከእጃችሁ ይህን ልቀበለውን? ይላል እግዚአብሔር። እኔ ታላቅ ንጉሥ ነኝና ይላል የሰራዊት ጌታ እግዚአብሔር፣ ስሜም በአሕዛብ ዘንድ የተፈራ ነውና በመንጋው ውስጥ ተባት እያለው ለጌታ ተስሎ ነውረኛው የሚሰዋ ሸንጋይ ሰው እርጉም ይሁን። ጌታ ሆይ በክርስቶስ ደም ተሸፍነን ወደ ጸጋ ዙፋን እንቀርባለን። አንዳችንም ተገቢ አይደለንም። ጌታ ሆይ ይቅር በለን፣ ማረን። ስምህን ለመጥራት መሞከራችን እንኳ ጌታ ሆይ ለእኛ ከባድ ነገር ነው። ማናችንም ተገቢ አይደለንም። በምሕረትህ ስለምትመለከተን ክብር ምስጋና ላንተ ይሁን። ይህን ጊዜ ተረከብ፣ ይህን ቃል አስተምረን በጌታ በኢየሱስ ስም አሜን ትላላችሁ? አሜን። መልካም። ዛሬ እንግዲህ እንዳልኳችሁ የመግቢያው ምሽት ስለሆነ ብዙ ብናገር ይቅርታ ታደርጉልኝ ያላችሁ አንዳንድ ታሪክ ነክ ነገሮችን መናገር እፈልጋለሁ። ከዛ ከጨረስኩ በኋላ ምዕራፍ አንድ ከቁጥር አንድ እስከ አምስት ያለውን አንድ ሶስት ቁጥርም ቢሆን በውይይት መልክ እንመለከተዋለን። መጽሐፉ እግዚአብሔርን በመፍራት በማክበር እንድንኖር ይጠራናል፣ ይጋብዘናል። የመጨረሻው የብሉይ ኪዳን መጽሐፍ ነው። ከሚልኪያስ ዘመን በኋላ 400 ዓመት የጸጥታ ዘመን የተባለው ይከተላል። Silent period, the silent years የሚባሉት ናቸው። ከሚልኪያስ እስከ ማቴዎስ ወንጌል ድረስ በዛ መሃል 400 ዓመት ነው ያለው። ከሚልኪያስ እና ከዮሐንስ መጥምቁ መሃል ማለት ነው 400 ዓመት ነው ያለው። ያ የጸጥታ ዘመን ይባላል። ጸጥታ ዘመን የተባለበት እግዚአብሔር ነቢያትን አላከም፣ መላከም አቁሞ ነበር። የመጨረሻው ሚልኪያስ ነው። ከዛ በኋላ ብዙ ነገር ሆኗል በእስራኤል ምድር። እርግጥ የጸጥታ ዘመን አልነበረም። ህዝቡ የጮኸበት፣ ህዝቡ ያለቀሰበት ብዙ ጦርነት ነበር፣ ብዙ ግድያ ነበር፣ ሽምቅ ተዋጊዎች ተነስተው ነበር። ያ 400 ዓመት የእልቂት ዘመን ነበር። የእግዚአብሔር ነቢያት ግን አልነበሩም። ባቢሎናውያን በ586 ዓመተ ምህረት ናቡከደነጾር መጥቶ የኢየሩሳሌም ከተማ ካወደመ በኋላ ቤተ መቅደሱን አፍርሶ ቢዘርፈውን ወርቅና ሀብት ዘርፎ እስራኤላውያንን በግዞት በሰንሰለት አስሮ ወደ ባቢሎን ወስዶ ነበር። ከዛ በኋላ ባቢሎናውያን ሲወድቁ የፋርስ ንጉስ ተነሳ። ቄሮስ የሚባለው ንጉስ ታውቁታላችሁ፣ በብሉይ ኪዳን ተጠቅሷል። ንጉሱ ቄሮስ በ538 ዓመት ከክርስቶስ ልደት በፊት አይሁድ ወደ ኢየሩሳሌም ተመልሰው ኢየሩሳሌምና ቤተ መቅደሷን እንዲሰሩ እንዲገነቡ አዋጅ አስነገረ። የተመለሱትም በተለያየ ግሩፕ ነበር። የመጀመሪያዎቹ ዘሩባቤልን ተከትለው ተመለሱ። ሌሎቹ ደግሞ ቀጥሎ እዝራንና ነህምያን ተከትለው ገቡ። ቤተ መቅደሱ ከብዙ ችግር በኋላ ተሰራ። ያ እንግዲህ ሰከንድ ቴምፕል ይባላል፣ ሁለተኛው ቤተ መቅደስ። የመጀመሪያው ቤተ መቅደስ ሰሎሞን የሰራው 950 ዓመት ከክርስቶስ ልደት በፊት ንጉስ ሰሎሞን የሰራው አሁን በተለይ በዚህ ሁኔታ ባቢሎናውያን ያፈረሱት ያ ነው ፈርስት ቴምፕል የሚባለው የመጀመሪያው። ሁለተኛውን ቤተ መቅደስ እነ ዘሩባቤል ሰሩ። እዝራ አስተማሪ ነበር፣ ህዝቡን ወደ ቃሉ መለሰ። ነህምያ የኢየሩሳሌም ገዢ ሆኖ የኢየሩሳሌምን ቅጥር ለመስራት ጌታ ጠርቶት ያንን ሊሰራ መጣ። በዛ ዘመን የእግዚአብሔር ሰዎችም ነበሩ። ሐጌና ዘካርያስ በዛን ዘመን ነበሩ። ከህዝቡ በስተጀርባ እየሄዱ ህዝቡን ያጽናኑ ነበር። በርቱ፣ እግዚአብሔር አልተዋችሁም፣ ስሩ፣ ቤተ መቅደሱን ስሩ፣ ግንቡን ስሩ እያሉ ህዝቡን የሚያጽናኑ ሰዎች ነበሩ። በተለይ ሚልኪያስን ሐጌና ዘካርያስን አንድ ላይ ማንበብ ያስፈልጋል። አንድ ዘመን የነበሩ ሰዎች ናቸው። ሚልኪያስ እዝራና ነህምያ ማለቴ ነው። መጽሐፈ እዝራ፣ መጽሐፈ ነህምያ፣ ሚልኪያስ እነዚህ አንድ ሰሞን የነበሩ ሰዎች ናቸው። መጽሐፍቶቹ እነዚህም ሶስቱ መጽሐፍቶች አንድ ላይ ማንበብ ያስፈልጋል። በዚህ በአራት መቶ የጸጥታ ዘመን ውስጥ ብዙ ነገሮች ተደርገዋል። ከፋርስ በኋላ በ 330 ቢሲ ከክርስቶስ ልደት በፊት አሌክዛንደር ዘግሬት መጣ። እሱም የሚያደርገውን ጥፋት አደረገ። ቋንቋውን ህዝቡ እንዲማር አስገደደ። የግሪክ ባህል በምድሪቱ ላይ እንዲስፋፋ አደረገ። ለምሳሌ እንደ ስታዲየም አይነት ነገር፣ የኳስ ሜዳ፣ የጂምናስቲክስ መስራት፣ ትልልቅ ህንጻዎችን መስራት፣ ይህን የመሳሰለውን ነገር ህዝቡ ላይ አስገድዶ የግሪክ ካልቸር በሀገሪቱ እንዲሰራጭ አደረገ። ቋንቋው ግሪክ ስለነበረ ጌታ ኢየሱስም ሲመጣ በዚህ ምክንያት ነው። በቀደም ጠቅሼዋለሁ። አዲስ ኪዳናችንም በግሪክ ቋንቋ የተጻፈው በዚህ ምክንያት ነው። ፈሪሳውያን፣ ሰዱቃውያን፣ እነኚህ ነሲካሪ የሚባሉት ሁሉ በዚህ ዘመን የተነሱት በዚህ በአራት መቶ ጸጥታ ዘመን የሄሮድስ ቤተሰብ ሄሮድስ ጌታ በነበረበት ጊዜ የእሱ ዘር ነበረ የሚገዛው፣ የእሱ ልጆች፣ እሱ ራሱ፣ እሱ ከሞተ በኋላ ልጆቹ፣ እነሱ ሁሉ ኤዶማውያን ናቸው። እነሱም የተነሱት በዛን ጊዜ ነበረ። ሌላ መጥቀስ የምፈልገው በዚያን ዘመን እነዛ 15 መጽሐፍት ከዛም በላይ ናቸው፣ አፖክሪፋል ቡክስ የተባሉት እኛ መጽሐፍ ቅዱስ ውስጥ የሌሉት የተጻፉትም በዚሁ በጸጥታው ዘመን ነበር። በቀደም ትንሽ ጠቅሻለሁ። እነዚህ 15 መጽሐፎች ለምንድን ነው እኛ መጽሐፍ ቅዱስ ውስጥ የሌሉት? እነዚህን ጠቃቅሼ ነበር። አንዳንዶቹ የእናንተ መጽሐፍ ቅዱስ ጎዶሎ ነው ይሉናል። ጎዶሎ ነው፣ ስለዚህ የእናንተ መጽሐፍ ቅዱስ በቂ ነገር የለውም ይሉናል። የእኛ መጽሐፍ ቅዱስ ግን ጎዶሎ አይደለም። እነዚህን መጽሐፍቶች የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ተቀብላቸዋለች። የካቶሊክ ቤተ ክርስቲያን ካውንስል ኦፍ ትሬንት ላይ አስገብቶ ከዛ ወዲህ ወደ 1500 ኤዲ ገደማ ነው ተቀብለው አስገብተዋቸዋል። የፕሮቴስታንትና ኢቫንጀሊካል አብያተ ክርስቲያናት ግን አልተቀበሏቸውም። አንደኛ ምክንያት መጽሐፍ ቅዱስን የወረስ ነው ከአይሁድ ነው። አይሁዶች ናቸው ብሉይ ኪዳኑን የሰጡን፣ አዲስ ኪዳኑንም የሰጡን እነሱ ናቸው። እነሱም አልተቀበሏቸው እነዚህ መጽሐፍቶች። እኛ መጽሐፍ ቅዱስን የተረከብነው ከእነሱ ነው። ጌታ ኢየሱስ ሲያስተምር ከአንዱም መጽሐፍ በቀጥታ አልጠቀሰም። ከብሉይ ኪዳን፣ አሁን ካለን ብሉይ ኪዳን፣ ከእያንዳንዱ ኦልሞስት ከእያንዳንዱ መጽሐፍ ከአንድ ሁለት መጽሐፍ በስተቀር ሲጠቅስ፣ ከእነዚህ ግን ከአፖክሪፋል መጽሐፍት ውስጥ አልጠቀሰም ጌታ። ሌላው ምክንያት ትምህርታቸው ከመጽሐፍ ቅዱስ ጋር ይቃረናል። ትምህርታቸው ከመጽሐፍ ቅዱስ ጋር ይቃረናል። ለምሳሌ መጽሐፈ ሲራክ ምዕራፍ 3:30 ምጽዋት መስጠት የኃጢአት ስርየት ያስገኛል ይላል። መጽሐፍ ቅዱሳችን የሚለው ምጽዋት መስጠት ኃጢአት የሚሰረየው በክርስቶስ ኢየሱስ ደም እንደሆነ ነው። በመጽሐፈ ጦቢት ምዕራፍ 12:9 ላይ ያንኑ ይደግመዋል። አንደኛ መቃብያውያን ምዕራፍ 12:43 ላይ ለሙታን መጸለይ ተገቢ እንደሆነ ይናገራል። ከዛ ነው እንግዲህ ፍታቱ፣ ጉዞ ፍታቱ፣ ምን ሁሉ የመጣው ከዛ ነው፣ ዶክትሪን የሆነው። ሌሎችም አሉ። አሁን እነሱስ በዝርዝር ልገባ አልፈልግም። ለምሳሌ መላእክት መጽሐፍ ቅዱስ ውስጥ ያሉ መላእክት ዋና ዋናዎቹ የተነገሩት ሶስት ናቸው። ገብርኤል፣ ሚካኤል ናቸው ዋናዎቹ የተጠቀሱት። ኡራኤል ከነዛ መጽሐፍት የመጣ ነው፣ ከመጽሐፈ ሄኖክ የመጣ ነው። ሩፋኤል፣ ራጉኤል፣ ሰራቂኤል፣ ፋኑኤል፣ ሬሚኤል ወደ ስምንት ናቸው። ሚካኤልና ገብርኤልም አሉ እዛ ውስጥ። እነዚህ ሁሉ የተገኙት ከመጽሐፈ ሄኖክ ውስጥ ነው። ስለ እነዚህ መጽሐፍቶች እዚህ ላይ አቆማለሁ። ትምህርታቸው ከመጽሐፍ ቅዱስ ጋር ይቃረናል። በአዲስ ኪዳንም ውስጥ አልተጠቀሱም። እነዚህ እንግዲህ የመጡት በዚህ በአራት መቶ የጸጥታ ዘመን ከሚልኪያስ ዘመን በኋላ የመጡ መጽሐፍቶች ናቸው፣ ትምህርት ነው። ሚልኪያስ ማለት ወይም መለካያ ያህዌ መልእክተኛዬ ነው ማለት ነው። መላኪያ ያህዌ መልእክተኛዬ ነው ወይም የያህዌ መልእክተኛ ማለት ነው። መጽሐፉ የተጻፈው በግምት በ430 ዓመት ከክርስቶስ ልደት በፊት ነው። ልክ የጸጥታው ዘመን ሲጀምር ነው ይሄ መጽሐፍ የተጻፈው። እንግዲህ ይሄ ነው አንዱ መግቢያ። ምዕራፍ አንድ ቁጥር አንድ ላይ ሚልኪያስ ሲጽፍ በሚልኪያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይለዋል። ሸክም ተሰምቶት ነው ለነበረው ውድቀት፣ ለአምልኮ ውድቀት፣ በጋብቻ ለነበረው ውድቀት፣ እግዚአብሔር ባለመከበሩ፣ እግዚአብሔር በሚገባ ባለመመለኩ ያዘነ ሰው ነበረ ሚልኪያስ። ሸክም የተሰማው ሰው ነበረ። እግዚአብሔር ጠርቶ ይሄንን ሸክም ሰጠው እና በዚያ ምክንያት የእግዚአብሔር ቃል ሸክም ብሎ ይናገራል። በጊዜው የነበረው ችግር ሚልኪያስ ይህን መጽሐፍ በሚጽፍበት ጊዜ የነበረው ችግር ልክ ዛሬም ያለውን ችግር ይመስላል። ብዙ የሰዎች መንፈሳዊ ሕይወት የተዳከመበት፣ ሰው ግድ የለሽ ያደረበት ዘመን ነበር። ይህን ሚልኪያስ ምዕራፍ አንድ ቁጥር 2:13 ምዕራፍ 4:6 ላይ ይጠቅሰዋል። አናነበውም፣ ጊዜ የለንም። ወደፊት ግን እንደርስበታለን። ቀጥሎ ካህናት አገልግሎታቸው የወደቀበት፣ አገልግሎታቸውን የናቁበት፣ ካህናት እንደሚገባ ያልተመላለሱበት፣ አገልጋዮች ከእግዚአብሔር ይልቅ የግል ጥቅማቸውን የሚያባርሩበት ዘመን ነበር። በጣም ይመሳሰላል ዛሬ ከምንኖረው ዘመን በዙሪያችን ከምናየው ነገር ሁሉ ጋር በጣም ይመሳሰላል። የአምልኮ ስርዓት የወደቀበት ነበር። ሰው እግዚአብሔርን በንጽህና በቅድስና አያመልክም ነበር። ለእግዚአብሔር የሚሰጠው የተረፈውን ነበር። የተናቀውን የተረፈውን ዋጋ የማያስከፍለውን ነገር ነበረ ሰው ለእግዚአብሔር አምልኮ የሚያቀርበው። እግሩ የተሰበረ በግ ካለ ያንን ለመስዋዕት ያቀርባል። አይኑ የጠፋ አንድ አይና ከሆነ ያንን ያቀርባል። ይሄ ሁሉ በብሉይ ኪዳን የተጻፈውን እግዚአብሔር በግልጽ የተናገረውን ሕግ የሚጥስ ነው። ተልካሻ የሆነውን ነገር ለእግዚአብሔር ዛሬም ይችን እናደርጋለን አይደለም? እንለማመዳለን። ሁላችንም ይሄንን እንለማመዳለን። የማንፈልገውን ነገር ነው ለጌታ የምንሰጠው። ውድ የመሰለንን ክቡር የመሰለንን ነገር ለጌታ አንሰጥም። ጌታ ይሄ ይበቃሃል፣ ከጊዜም ትራፊውን ከገንዘብም ሳንቲሟን ማንፈልጋትን ሁሉም ነገራችን እግዚአብሔርን በሁለተኛ በሶስተኛ ደረጃ የሚይዝ ነገር ነው። ከዛሬ ዘመን ጋር በጣም ይመሳሰላል። ህዝቡ መባውን፣ አስራቱን፣ መስዋዕቱን ለእግዚአብሔር ቤት አልሰጥ ያለበት ዘመን ነበር። ካህናት የሚራቡበት ዘመን ነበር። የእግዚአብሔር ቤት በጣም እንጀራ ያጣበት ጊዜ ነበረ። የእግዚአብሔር አገልጋዮች እንጀራ ያጡበት ዘመን ነበር። አይመስልም? ከዛሬ ዘመን ጋር ስንቶች አገልጋዮች ናቸው የሚበሉት አጥተው፣ ቤት ኪራይ የሚከፍሉት አጥተው፣ ልጆቻቸውን የሚያሳድጉበት አጥተው፣ ስንቶች አገልጋዮች ናቸው እየጣሉ ወደ ዓለም የተመለሱት ስንቶች ናቸው። ሰንበት እንዲከበር እግዚአብሔር የደነገገውን ያንን ሕግ ጨርሶ ጥለውት ነበር። ቅዱስ ነገር የሚባል ነገር አልነበረም። ሰዎች ደግሞ እግዚአብሔር የተጠራጠሩበት ምን ዋጋ አለው እግዚአብሔር ማገልገል? ምን ጠቀመን? በዓለም ያሉት ወዝተው ይታያሉ፣ ሲስቁ ሲጫወቱ ደልቷቸው ይታያሉ። እኛ ግን መጽሐፍ ቅዱሳችንን አቅፈን ቀረን። ምን አደረገልን? እግዚአብሔርን ማምለክ ምን ጠቀመን? ያሉበት ዘመን ነበር። ዛሬም ይህንን እያልን ነው። ጋብቻ የረከሰበት የተናቀበት ዘመን፣ አታግቡ የተባሉትን ወገኖች እየሄዱ እስራኤላውያን ያገቡበት ዘመን ነበር። ቅዱሱን ዘር እንዳያረክሱ፣ የመሲሁን ትውልድ እንዳያረክሱ እግዚአብሔር አትጋቡ፣ ከአሕዛብ ጋር አምልኳቸውን ነው የምትወርሱት፣ ጣዖታቸውን ነው የሚያወርሷችሁ፣ ተው ያለው አለ። እነሱ ግን የበለጠ እናውቃለን ብለው ሄደው ተጋቡ። እነ ነህምያ ያደረጉት ያንን ነው። መጀመሪያ ሲመለሱ ሚስቶቻችሁን ፍቱ አሏቸው። እነዚህን የጣዖት የሚያመልኩ ልጆች ያገባችሁ ሁሉ ሚስቶቻችሁን አስወግዱ ብለው ለዩዋቸው። ምክንያቱ ምንድን ነው? የመሲሁ ዘር እንዳይጎድፍ። ሰይጣን ከጥንትም ጀምሮ የመሲሁን ዘር ለማጉደፍ የመሲሁን ዘር ለመበረዝ እንደሞከረ ነበር። ካልቻለም ደግሞ መሲሁን ለመግደልም ብዙ ጊዜ ሞክሯል። ይህን ታውቃላችሁ። መጨረሻ ላይ ፍትህና ቅን ፍርድ የጠፋበት የጭቆና ዘመን ነበር። በዚህ ዘመን ነው ሚልኪያስ ይህን መጽሐፍ ተነስቶ የጻፈው። የእኛን ዘመን ስለሚመስል ነው እኔም ደግሞ ይህን ቃል እንድንመለከት የፈለግኩት። የሚልኪያስ መልእክት ለዛሬው ሰው ወይም ለዛሬው ዘመን ብለን ሰይመነዋል። ይህን ሁሉ ግፍ የተመለከተው ነቢዩ ሚልኪያስ እግዚአብሔር ሊፈርድ እንደሚመጣ አስጠነቀቀ። እግዚአብሔር ሕዝቡን ሊያጠራ ቤቱን ሊያጸዳ ይመጣል አላቸው። ሚልኪያስ ምዕራፍ 3 ላይ በዚያ ቀን ክፉዎች ስርና ቅርንጫፍ ሳይቀርላቸው በእሳት ይቃጠላሉ አላቸው። የጻድቃን ቅሬታ ግን የበረከት ቀን ይሆንላቸዋል ብሎ በሚልኪያስ 4:2 ላይ ይናገራል። ስሜን ለምትፈሩ ግን የጽድቅ ፀሐይ ትወጣላችኋለች ይላቸዋል። ሕዝቡ እግዚአብሔርን መፍራት ያጣበት ዘመን ስለነበረ የችግር ሁሉ ምንጭ ይህ ነው ወገኖች። የችግር ሁሉ ምንጭ ፈሪሃ እግዚአብሔር አለመኖሩ ነው። ከዛ ነው ችግራችን የሚጀምረው። ድፍረታችን ሁሉ የሚጀምረው ከዚያ ነው። ፈሪሃ እግዚአብሔር አለመኖሩ። ፈሪሃ እግዚአብሔር ማለት የሃይማኖት ስርዓታችንን ማጥበቅ አይደለም። ፈሪሃ እግዚአብሔር ማለት ሹመትና ክብርን በቤተ ክርስቲያን ውስጥ መሻት አይደለም። ፈሪሃ እግዚአብሔር ማለት ከሃይማኖት የሚገኘውን ጥቅም ማሳደድና ሙጭጭ አድርጎ መያዝ አይደለም። ፈሪሃ እግዚአብሔር ማለት እግዚአብሔርን ማፍቀር ነው። በእግዚአብሔር ፊት በእውነት መመላለስ ነው። በተግባር የተተረጎመ የእግዚአብሔርን ታላቅነት መረዳት፣ መገንዘብና እሱን ማክበር ነው። እሱን አንደኛ ደረጃ መስጠት ነው ፈሪሃ እግዚአብሔር። ጳውሎስ በሮሜ ምዕራፍ 1 ቁጥር 21 ላይ እግዚአብሔርን ማንነቱን እያወቁ እንደ አምላክነቱ አላከበሩትም። ያንን እንዳንሆን እግዚአብሔር ይጠብቀን። እውነተኛ ነኝ የሚል የእግዚአብሔር ሕዝብ ፈሪሃ እግዚአብሔር ይኖረው ይገባል። እንግዲህ እግዚአብሔርን ያላከበሩበትን መንገድ እስራኤል ጠቅሻቸዋለሁ። በካህናት በኩል ያለውን ጉድፈት፣ በጋብቻ በኩል ያለውን፣ በአምልኮ በኩል ያለውን አለፍ አለፍ ብዬ ጠቀስ ጠቀስ አድርጌዋለሁ። ልጅ አባቱን ያከብራል። ባሪያ አገልጋይ ጌታውን፣ አባት ከሆንኩ ክብሬ የት አለ? መፈራቴ የት አለ? ይላል። ጌታ ደግሞ ካላችሁኝ የት ቦታ ነው ያከበራችሁኝ? ይህን ጥያቄ ዛሬም ያለን ክርስቲያኖች ማምለጥ አንችልም። እግዚአብሔር ይርዳን። ግን መስበክ ቀላል ነው፣ መኖሩ ግን ቀላል አይደለም ወገኖቼ። ስለዚህ ቀሪዎችን ደቂቃዎች ለእናንተ መስጠት ፈልጋለሁ። አንዳንድ የተሰማችሁን መጽሐፉን ትናንትና ዛሬ አንብባችኋል ብዬ አምናለሁ። ከቁጥር 1-5 ያለው ለአንብብና በዚያ ላይ አንዳንድ ሀሳብ ብትሰጡ። ወንድሞች እህቶች፣ በተራ በተራ ማይክሮፎን እየወሰዳችሁ ወደ ሀያ ደቂቃ አላለን። እግዚአብሔር ልባችሁ ላይ ያስቀመጠውን ብትናገሩ አንዳችን ከሌላችን እንማራለን። ለመግቢያ ያህል ግን በቂ ኢንፎርሜሽን የሰጠኋችሁ ይመስለኛል። ቁጥር 1 በሚልኪያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው፣ ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድህን ብላችኋል። ኤሳው ያዕቆብ ወንድም አልነበረምን ይላል እግዚአብሔር፣ ያዕቆብንም ወደድኩ ኤሳውንም ጠላሁ፣ ተራሮቹንም በረሃ አደረግኳቸው፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው። ኤዶምያስ እኛ ፈርሰናል፣ ነገር ግን የፈረሰውን መልሰን እንሰራለን ቢል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነርሱ ይሰራሉ፣ እኔ ግን አፈርሳለሁ። በሰዎችም ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። ዓይኖቻችሁም ያሉ እናንተም እግዚአብሔር ከእስራኤል ዳርቻ ወዲያ ታላቅ ይሁን ትላላችሁ። መናገር የምትፈልጉ ሰዎች እጅ ብታወጡ ደስ ይለኛል። ተራም መያዝ እንድትችሉ ደግሞም ስንት ሰው ለመናገር እንደሚፈልግም ማወቅ እንድንችል እጃችሁን አውጡ። ኒው ላይፍ ጌታ ይባርክህ። ከዛ እንግዲህ እየቀጥላችሁ እግዚአብሔር ሀሳብ እንደሰጣችሁ እጃችሁን አውጡ፣ ማይክሮፎኑን ውሰዱ፣ እግዚአብሔር ያስተማራችሁን አካፍሉን። ጌታ ይባርካችሁ። ማይክ ፍሪ
Yanı bilmeye hak olunmuyor dedi. Davide Gnatti Allah'a mülak ne olay diye için bu işin ne kadar adlı ki. Halleluya. Sağlık Anti ne kadar yavarlayayım hatta. Yavarlayayım ne kadar mündirme. Bizi bize davet kaçtı bu kabella görü basit. Sinnakarınla kifatı mağarlı. Sinnakarınla kifatı mağarlı. Sinnakarınla kifatı mağarlı. With a new testimony istemez adamı, in an old testament, Yaakov zoru, İsrail ağamız, Bezdan yerlayın, yoğun da samarın, bizi amet ahtiladır razı, kılığ merkez cemru, davet tıkat açıyor, meçerreşalay, kal kidanun kısır tabu hala, ve meçerreşalay, ve Yesus Kristus, ahzabının kimmir, ke İsa'un zoru, yoğun dağın, which means, whoever, yasavuli getabalı, ወልዳብየር መንግስ አስቀድሞ አለም ሳይፈጠር ያሰበንን እኛ በማመናችን እርስቱ ወራሽ አደረገ። አንዱ ምን የኢሳው ዘር ወይም የእስልምና ዘር ስለሆንኩ ከዚህ መንግስት ወራሽ አልተከለልኩም። በማ በጌታችን በኢየሱስ ክርስቶስ የግርግዳውን የጠብ ግርግዳ የጠላትነትን ግርግዳ አፈረሰው። እዚህ ላይ ምናልኩ ሄሪዝ ሎርድ ኦፍ ሎርድ There is the God, the King of Kings. Alpha 11. Bahuna jim bizzabir yefetiz me amlakma. Lemin isawun, lemin yaqobun emmilo zanay tasarraza. Hallelujah. Kesta bu hala, tıkıp kılınca amlıko bağımlak cemmarku. Lemin, somehow, gazbatin neteyim, ya arabın netin, ya islamın netin, etnik kılallatın. Ya çi neger bayimlo yeyin akbarın. Bahuna bizzabir gün, yemmayat damla, yefetiz amlak, መበለቶችን ይላል ለድሀ አደጉ እና እንግዲህ በዘመናችን ብዙ ፖለቲካንም አየን የአፋ ውስጥም ገባን ደርግንም አየን ማርክስን ግልስንም ሙሉንም አይተናል እዛም ስንገባ ለሰው ልጅ ፍትህ ብለን ነው እኔ ግን ከበራልኝ በኋላ በእግዚአብሔር ቃል ሳየው ለካ እግዚአብሔር ነው ፍትህ ጠፍቼ ነበር ያ እስር ቤት ገብቼ የሞቱ ጓደኞች ምስኪን ብለን ነሱ አሁን በጣም አዝናሉ ለምን ብዙ ጓደኞችን አጥቻለሁ ስላልበራላቸው ነው ለካ ቢበራላቸው አሁን እኔ በራልኝ ይህን መጽሐፍ ቅዱስ የፍትህ አምላክ ይሄ ነው ለሴት መብት ብልን ለሀገር ኢኮኖሚ ብልን ለሰው ልጅ ለጤንነት ብልን ለሰላም ብልን ለእረፍት ብልን ይሄ እግዚአብሔር ነው በመገረፉ ቁስል ደፈው ጉሻለሁ ብዬ ስወጣ ምን አይነት ሰላምና ደስታ እንዳገኘሆን እኔ ነኝ ማቀው ለምን እኔ የምሰጣችሁ ሰላም ዓለም አያውቀውም ይላል እግዚአብሔር። እናንተ ብቻ ናችሁ ምታ ሰዎች ምናልባት ሊያሾፉ ይችላሉ። ምን ይቀልላል? በመገረፉ ቁስል ተፈውሻል። መድኃኒት እየዋጠ ሴራስኪላል ለአይኑሮም ለምን ደግሞ የእግዚአብሔር ቃል ደስ የሚለው አሁን ወደ ቃሉ ፍጥረታዊ ሰዎች የእግዚአብሔርን ቃል እንደ ሞኝነት ቆሮንቶስ ላይ ይላል። እናንተ ግን የእግዚአብሔር ልብ አላችሁ ይላል። ሃሌሉያ። እና አሜዚንግ ዘ ወርድ ኦፍ ጋድ ኤቭሪ ታይም የእግዚአብሔርን ቃል ተጠሙ፣ በኃይል ተሞሉ። በተለይ እዚህ ውስጥ ያላችሁ ወንድሞች ወደ ጠበቃ አልሄድ እና ኃይሉን ተጠሙ። መንፈስ ቅዱስን እንዴት ትሰማ ነበረ? መንፈስ ቅዱስ በላይ ላይ እንደ ኤሌክትሪክ ሾርት ሲያደርገኝ ከዛ በኋላ እኔ አይደለሁ ወጣው በቃ ወደ ምድር ካንድ ሙለት የወጣው ፍርሃቴ ተነከለ። ህበቤን ተፈወስኩኝ። ጂሰስ ኔም እምነት ምን እንደሆነ ገባኝ። አይኔ ሁሉ ሞር እንድ ሞር እንድ ሞር በራሉ። ጠላት ብዙ ጊዜ ሞከረ ሊጥለኝ፣ አሁንም ያንጃብባል በዙሬ፣ ግን አይችልም። ለምን? የጌታ መንፈስ ከዓለም ሁሉ ይበልጣል ይላል። እኔ የተማርኩት ይሄ ነው። ፓስተርዬ ወደ ሰበካና ወደ ምስክርነት ይቃርታኛል። ወደ ሙሴ በኩል ይሄ ኤዶሚያስ መልሰን እንሰራለን ሲል እግዚአብሔር ይላል፣ እነሱ ይሰራሉ፣ እኔ ግን አፈርሳለሁ። በሰዎችም ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። ይኸው ወገኖቼ፣ ሙሴ የሰራዊት ጌታ ነቢዩ ሙሴ ሲሰራ ይህ ሲለው እኔ ተብታባ ነኝ አሉ። ማነው የፈጠረው? ተብታባ ነኝ አትበል፣ በእጅህ ምን አለ? ይሄ አለ አለው አለ ያንን አንተው አለስተ ይሆን ይሄ ምልክት ነው። አሮን አፍ ይሆናል። ኦኬ ደብታባን ካል አንተ ግን በሰዎች በዛ ህዝቤ ላይ እንደ እግዚአብሔር ፈርዳለ ብሎ ላኮ። አቤት እግዚአብሔር ሰውን ሲያከብር፣ ክብር ለእግዚአብሔር ይሆን አሜን እንላለን። ሙሴ ሄዶም ቻሌንጅ አጋጠመው። ምንድን ያጋጠመው? እያንዳንዱ እሱ የሚያደርገውን ሚራክል የፈርዖንም አስማተኞች ያደርጉ ነበር። እዚህ ላይ የምማረው ምን ላይ ነው? ኤዶምያስ ቢሰራ እኔ አፈርሳለሁ አለ እግዚአብሔር። ወዲያውኑ መንፈስ ወዴት ወሰደች? ወደ ሙሴ ወሰደች። ሙሴ ሚራክል ባደረገ ቁጥር እነዛም አስማተኞች ያደርጉ ነበር። አሁንም ሙሴ ያደርጋል፣ እነዛም ያደርጋሉ። ለዚህ ፈርዖን ልቡ እየታበየ ነግሯቸዋል። በኃይለኛው ክንድ ነው እንደዚህ በቀላሉ አይለቃችሁም ብሎ እግዚአብሔር መጀመሪያ ቃሉን ሲናገር ቃሉ እውነት ነው። አሁን ሙሴን ሲያስጨንቁት እዚህ ላይ የምማረው ምንድን ነው? ሁልጊዜ ጠላት እኛ በምናደርገው ነገር ቢያፈርስ እንኳን የሰራዊት ጌታ ደግሞ ይሰራዋል። ሃሌሉያ! አሜን ትላላችሁ? ለምን? ጠላት ሌባው ሊሰርቅና ሊገል ነው የሚመጣው። የሰራዊት ጌታ ግን እኛም ሊያሳብር እኛም ሊያስተምር ወደ ከክብር ወደ ክብር ሊያሸጋግረን ነው የሚሄደው። ስለዚህ ይህን የምማረው ጠላት እኔ የምሰራውን ቢያፈርስ እኔ ደግሞ መልሼ እሰራዋለሁ። እኔ ያፈረስኩትን ደግሞ ጠላት ቢሰራ እሱ የሰራውን ደግሞ እኔ አፈርሰዋለሁ አለ። ሀሌሉያ! ኢየሱስ ጌታ ነው። ለዚህ ነው አሁን ደግሞ ወዲያውኑ ወዴት ወሰደኝ? ወደ ትንቢተ ኤርምያስ ወሰደኝ። እጅ ባይ ደስ ይለኛል። እንግዲህ ሀፍ ኦልሞስት ቴን ሚኒት እያንዳንዱ ሰው በልቡ የተሰማውን ቢናገር እኔም ከእናንተ መማር ደስ ይለኛል። እኔ እነቅን እሳክን ህዝብ ዘንድ አይቻለኝም። ምን ሂድና በትንቢተ ኤርምያስ ለሸክላ ሰሪው ሂድና አየው አለ። አየው። አዎ፣ ሸክላ ሰሪው ጭቃው በእጁ ላይ እንዳለ እንደፈለገ አድርጎ ድስቱን ጀበናውን ድስት እና ሌታቱ ኮንሱም ዘ ታይም እኔ ከራሴ የሚልኩ ድስቱን ጀበናውን ድስት ማድረግ አይችልም? ይችላል አለው። ታዲያ እኔ ህዝቤን ማስተካከል፣ ማፍረስ፣ መንቀል አልችልም? ምን ኤርምያስ በዛ አይነት ምሳሌ ነው የሰጠው። ስለዚህ አሁን በሚልኪያስ ላይ በምንማርበት ሰዓት ኤዶምያስ ቢሰራ እኔ ያፈረስኩትን እኔ ደግሞ አፈርሳለሁ ሲል እግዚአብሔር የጌቶቹ ጌታ የሀያሎች ሀያል ጠላት በእኛ ላይ ሁልጊዜ ለማፍረስ በመጣ ቁጥር በወደቅንበት በእውነት በቅንነት ብናለቅስ አሁንም የሚያነሳ አሁንም የሚያለመልም አምላክ እንደሆነ ተምሬያለሁ። ክብር ለሰራዊት ጌታ ሆይ። ይህንን ያስተማረኝ የዘላለም አምላክ ስሙ ይባረክ። ስለ ኢሳውና ስለ ያዕቆብም እንደነገርኳችሁ መጀመሪያ ላይ ትንሽ ለምን እግዚአብሔር እንደዚህ ይበድላል? ኢሳውን ጠልቶ ያዕቆብን ወደደ ብዬ ገና ጌታን ሳገኝ የዛሬ 6-5 ዓመት ዋይ ለግድ እንደዚህ ሲሄድ እግዚአብሔር የፈለገውን መውደድ ይችላል፣ የፈለገውን መስራት ይችላል። እኔ ምን አገባኝ እያልኩ ሲሄድ መንፈስ ይወለቃ ሰሬደር ሳረግ ራሴ ገላትያ 3:13 ላይ ስደርስ የጠቡት ግድግዳ ሻረው ይላል። በቃ የሰው ልጅ የኢሳው ዘር የለም፣ የያዕቆብ ዘር የለም። በጌታ በኢየሱስ ክርስቶስ ሁላችንም አዲስ ህይወት ነው። ዛስዋ የኔስም ኒው ላይፍ ያልኩት ክብር ለሰራዊት ጌታ ይሁን። እኔ ወላሴ ጨረስኩ። ቴሚኒት አለ እጃችሁ ራሱ። እንግዲህ ይሄ ነው ዲስከሽኑ። ፓስተር እያስተማሩ በዚህ ላይ አሜዚንግ ትምህርት ነው የተማርኩት እኔ ለኔም በልቤ ያለው ከዚህ ዲስከሽን ላይ የተማርኩት ይህንን ነው። እናንተም በልባችሁ ያለውን በእምነት ማይኩን እለቃለሁ። እኔ ልናገር ግን እችላለሁ። ሮም ታይም እግዚአብሔር በውስጥ ያቀረው ብዙ ነው፣ ግን ለእናንተም ለወንድሞችም ለእህቶችም በእምነት ማይኩን እለቃለሁ። በልባችሁ አንዱን ትንሽም ብትሆን ተናገሩ። ይህ እንግዲህ ፓስተራችን አስተምረው መግቢያ ሰጥተውናል። ነጋገር ብንማማርበት እግዚአብሔር ሰጠን ሰዓት በሽታ ስለሆነ
ሰላም ብያለሁ። ሰላም ለሁላችሁም። ያ ፓስተር በጣም ጥሩ የሆነ ትምህርት በዚህ ቦታ ላይ ስናይ አሳይተናል። እግዚአብሔር ይባርክ። በዚህ ቦታ ላይ ትንሽ ካስተማርክን የተረዳሁትን እና ኒው ላይፍስ ሲለው የነበረውን የኤሳውን እና የያዕቆብን እዛች ጋር አንድ ትንሽ ጥያቄ እንዲስከስ ብናደርግ ደስ ይለኛል። ግን በዚህ ቦታ ላይ መጀመሪያው እንተው እንዳልከው ሚልኪያስ እግዚአብሔር የሰጠው ለእስራኤል የነበረውን ሸክም ወይ የውስጥ ቅናት እንደሆነ ነው። በአጭሩ ሰዓት ከምወስድ መናገር እሱን ነው። በውስጡ እግዚአብሔር ያስቀመጠለትን እንደሆነ ነው የተረዳሁት። ሁለተኛው ደግሞ እግዚአብሔር ያደረገለትን ይቅርታ፣ አንድ ጊዜ ሶሪ ማማ፣ ሶሪ ሶሪ ሶሪ ጎይ ጎይ ኪያ፣ ይቅርታ አንድ ጊዜ ይቅርታ፣ ልጆች እያስቸገሩኝ ስለሆነ ይቅርታ ጠይቃለሁ። ምና ማለት የፈለግኩት ሁለተኛው ደግሞ ያው እግዚአብሔር የቀድሞ የነበረውን የያዕቆብን ታሪክ እና በመጽሐፍ ቅዱስ ውስጥ እናውቀዋለን። ያዕቆብ ማለት ምን እንደነበረ፣ ምን አይነት ባህሪ እንደነበረው፣ እንዴት ሆኖ ደግሞ ብኩርናን መውሰድ እንደቻለ እና በእሱ ላይ የነበረውን ባህሪ ከስሙ ጋር እናየዋለን። ነገር ግን እግዚአብሔር እንዲሁ በእሱ ላይ ቃል ኪዳኑ አድርጎ ይህን ሰው ስሙን እንደቀየረለት እንዲሁ እግዚአብሔር ይናታ ላይ ሰው መውደዱን ፍቅሩን በዚህ ቦታ ላይ እናያለን። ሁለተኛው ደግሞ የተናገረውን ቃል እግዚአብሔር ፈጽሞ ከሰው ላይ እንደማያነሳ ቃል ኪዳኑን ማለቴ ነው እና ያን ፈጽሞ ከሰው ላይ እንደማ ካደረገው ከያዕቆብ ላይ እንዳላነሳ ከዚህ የተነሳ መውደዴን እወቁልኝ እንደምወዳችሁ የሚለውን ሀሳብ ነው። ከስር ስለ ኤዶሚያስ ቅድም ስትናገረው የተናገርከው የነበረው የኤሳው ዘር የነበረ ያው እሱ ሊሰራው ያለውን ነገር ግን እግዚአብሔር ያልፈቀደለትን ነገር ሊሰራ ቢጥር እንኳን ፈጽሞ እሱ ይሰራል፣ እኔ ግን አፈርሳለሁ የሚል ሀሳብ ነው የተናገረው። ከእግዚአብሔር ፈቃድ ውጭ አንዳች ነገር መሆን እንደማይችል የሚያሳይ መልእክት ነው እና ይሄንን ሶስት ነገር በዚህ ቦታ አይቻለሁ። ፈጽሞ እግዚአብሔር የተናገረውን ቃል ሊሽር ወይንም ደግሞ ሊመልሰው እንደማይችል ቃል ኪዳኑ ቃል እንደሆነ እግዚአብሔር ለያዕቆብ የነበረው ፍቅር ራሱን የቻለ ፍቅር እንደሆነ ፈጽሞ ሊለወጥ እንደማይችል ወደድኩት ካለ ወደድኩት ነው። ከዚህ የተነሳ የሚገልጽ ሀሳብ ነው። ከአንድ እስከ አምስት ያዩት ይህንን ሀሳብ የሚያስረው ቁጥር ስድስት ላይ ያለው ነው። እናንተ ስሜን ስለምን የምታቀሉ ስለምንድን ነው እኔ እንደዚህ ያከበርኳችሁ? የዚህን ያክል ፍቅር ለእናንተ አለኝ፣ እናንተ ግን የኔን ነገር እንዲያደረጋችሁ እያለ ነው የሚቀጥለው። ግን እኔ እዚሁ ጋር አንድ ትንሽ ነገር ማየት የምንፈልገው ግልጽ እንዲሆንልን እና እንድንረዳ ማየት የምፈልገው እንደ አንድ ጥያቄ፣ ምክንያቱም ለትምህርት ያክል ስለሆነ አብረን እንድንረዳው ማለት ነው። ግልጽ ነው አይደል? እስቲ ምልክት ስጡኝ፣ ምልክት ስጡኝ እስቲ አንዳንድ ቁጥር። ኦኬ ኦኬ፣ ፓስተር ግልጽ እንዲሆንልን እንደዚህ የሚል ቃል ነው በዚህ ቦታ ላይ የምናየው። ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከኝ ትላላችሁ? ኤሳው የያዕቆብ ወንድም አይደለምን ይላል እግዚአብሔር። ያዕቆብን ወደድኩት ኤሳውን ጠላው ይላል። እዚህ ቦታ ላይ ወንድም የሚለው ቃልና ጠላው የሚለው ቃል እዛ ጋር ቅድም ኒው ላይፍ እንዳለው እዚህ ቦታ ላይ ትንሽ የሆነ መረዳት የሚያስፈልገውን ነገር አጭር የሆነች መረዳት ብታቀርብልን ፓስተር ከተረዳኸው ይህንን ሀሳብ እንደ ጥያቄ ላንሳና በዚህ ጋር ትንሽ አጠር ያለ እንትን እንዲመጣ፣ ምክንያቱም ሰፋ ያለ ነገር እዛ ጋ ነው ያለው። ስለዚህ እስቲ ይህንን ሀሳብ እንደ ጥያቄ ላንሳ። ነገር ግን ከመጀመሪያ ጀምሮ እንደ ተረዳሁት እግዚአብሔር የተናገረውን ቃል ኪዳን መሻር
እንደማይፈልግ የተናገረው ቃል እንደተናገረ እንደዚሁ እንደቆመ ነው የሚናገረው። ፈጽሞ የጠላውን ማፈጽሞ ሲያታል የነበረውን አታላይ የሆነ ሰው ክፉ ነገር የነበረበትን ሰው ነገር ግን ወደድኩት ብሎ እንዳለው ማለት ነው። ይሄን ሐሳብ ነው በዚህ ቦታ ላይ ያየነው። ግን እስቲ እቺን ሐሳብ አብረን ብናይ ደስ ይለኛል። ለአንተው ማይክ ልልቀቅና እስቲ ፓስተር ማይኩን ትይዝልናል? ቅዱስ አልተረዳውም እና ማይክ ፍሪ ነው።
እሺ፣ ጌታ ይባርክ። ረዴት ይሰማችኋል? ይሰማችኋል? ይሰማ ነው ምልክት ስጡኝ። እሺ፣ ጌታ ይባርካችሁ። የወንድሜን የረዴትን ያነሳውን ጉዳይ ከመናገሩ በፊት ቅዱስ ሰባት እዚ ላይ የጻፈ ጥያቄ አለ። ቅዱስ ብራዘር ኦር ሲስተር አይ ዶንት ኖ፣ የእግዚአብሔር ቃል ሸክም እንዳይደለ በኤርሚያስ ተጽፏል። ታዲያ ሚልኪያስ ለምን ሸክም ይለዋል? ሸክም ሁለት ትርጉም አለው የኔ ወንድም። ሸክም የምትለው በጣም የምጠላው ነገር ሊሆን ይችላል። ይሄ ሸክም ሆነብኝ፣ ምን ነው ከአጠገቤ በሄደልኝ በወረደልኝ የምትለው ነገር አለ። ሁለተኛው የሸክም የሚለው ቃል ትርጉም በርድን፣ ልብን፣ የሀሳብን የሚወስድ ነገር፣ ኃላፊነት የተሰጠ ነገር፣ ያ ሸክም ነው። እዚህ ላይ ሚልኪያስ ቃሉ ሸክም ነው ሲል የሚጠላ ሸክም ማለቱ አይደለም። ኃላፊነት አላስቀምጠኝ አለ፣ በልብ ውስጥ ተቃጠለብኝ። የእስራኤል ውድቀት፣ የህዝቡ ውድቀት አሳዘነኝ በጣም። እግዚአብሔር ይሄን ሸክም ለእኔ ሰጠ፣ ይሄን ኃላፊነት ለእኔ ሰጠ። ለምሳሌ አባት የልጆቹ ሸክም አለበት፣ የልጆቹን የማሳደግ። ልጆቹን ጠላ ማለት አይደለም እና በኔጌቲቭ መልክ አይደለም ሸክም ያለው ሚልኪያስ። ሸክም ያለው ሪስፖንሲቢሊቲ እንደማለት ነው። እግዚአብሔር የሰጠኝ የእግዚአብሔር ቃል ሪስፖንሲቢሊቲ ነው ለእኔ የሰጠኝ እግዚአብሔር። ይህን ቃል እንዳበስር ኃላፊነቱን ለእኔ ሰጥቶኛል ማለቱ ነው። ቀጥሎ ወደዚህ ወደ ወንድሜ ወደ ጠየቀው ሀሳብ ልግባና የሚገርመው ነገር ቁጥር ሁለት ላይ እግዚአብሔር ሲጀምር ገና መልእክቱን ሲጀምር በነቢዩ በኩል ወድጃችኋለሁ ነው የሚለው። በጣም የሚገርም ነገር ነው። ወድጃችኋለሁ፣ ልዩ ፍቅር እግዚአብሔር እንዳለው ያውጃል። ወድጃችኋለሁ ለአገልግሎትም ለቅድስናም ሕይወት ለአምልኮም ሕይወት ቀስቃሽ እንዲሆናችሁ ፍቅሬን ልግለጽላችሁ የሚል ይመስላል። ወድጃችኋለሁ ይላል እግዚአብሔር። እናንተ ግን በምን ወደድከን ብላችኋል። እንግዲህ የሕዝቡን ሁኔታ ተመልከቱ። የሕዝቡ ሁኔታ አልተተካከለም ሀሳቡ ከእግዚአብሔር ጋር። ህዝቡ ሁልጊዜ የመቃወም ሀሳብ ነው። ወደድከን ወደድኳችሁ ስላለ ምን ወደድከን አንተ አይነት ነገር ነው። በምን ወደድኳችሁ ብላችኋል። ኤሳው ያዕቆብ ወንድም አልነበረምን? ኤሳውና ያዕቆብ ወንድማማች መሆናቸው ግልጽ ነው። እንደውም ተከታትለው ነው የተወለዱት፣ ከአንድ ማህፀን ነው የወጡት። ወንድም ሲል እንደዛ ማለቱ መሰለኝ ብራዘር የሚለው ቃል ኤሳው ያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብንም ወደድኩ ኤሳውንም ጠላሁ። ጠላሁ የሚለው ቃል በመጽሐፍ
አነጋገር ለየት ያለ ትርጉም አለው። ሄት ማለት አይደለም፣ ጠላው ማለት ሄት ማለት አይደለም። ለምሳሌ ሰው እናት አባቱን ይተዋል፣ ከሚስቱም ጋር ይጣበቃል ይላል። እንደዛ አይነት አነጋገር ነው። ሄድ ሬሌቲቭ ነው ንግግሩ፣ ይዝል አባባሉ ሬሌቲቭ ነው። ኤሳውን ያዕቆብን ወደድኩ፣ ኤሳውንም ጠላው። ይሄን ነገር በነገራችን ላይ የተናገረው እግዚአብሔር እነኚህ ልጆች ከመወለዳቸው በፊት ነው። አስቀድሞ የተነገረ ትንቢት ነው። ኤሳው እና ያዕቆብ ከአንድ ማህፀን ወጡ። ብኩርናውን ናቀ ኤሳው፣ ያዕቆብ ብኩርናውን ወሰደ። አጭበርብሮም እንደሆነ እናውቃለን። ብዙም ጥያቄ ብዙዎቻችን ልብ ላይ ያነሳ ጥያቄ ነው ይሄ፣ እንዴት እግዚአብሔር አጭበርባሪውን ይወዳል የሚል ነገር። ግን በረከቱ ምን ላይ ነው? ያዕቆብ የእግዚአብሔርን ነገር ነው የፈለገው፣ የእግዚአብሔርን በረከት ነው የፈለገው። በምሳም ለውጦ ይግዛው ምንም ያርግ፣ ያዕቆብ ሌላም የሰራው ነገር አለ። ያዕቆብ ስሙ ራሱ አጭበርባሪ እንደማለት ነው። ነገር ግን የእግዚአብሔርን ምሕረት እንድናይበት፣ እግዚአብሔርን ይቅርታ እንድናይበት እግዚአብሔር ያዕቆብን ወደድኩት ይላል እና ኤሳውን ጠላሁት። እንደምታውቁት ኤሳው ዘሩ ኤዶማውያን ናቸው፣ ሞአባውያንና ኤዶማውያን። እነዚህ የሎጥ ዘሮች የኤሳው ዘሮች ናቸው። እስራኤል በእግዚአብሔር ምሪትና ዓላማ ከግብጽ ወጥተው ወደ አዲሲቱ ምድር በሚገቡበት ጊዜ መንገድ አላሳልፍ ብሎ እስራኤልን የወጋ ኤሳው ነው። ኤዶማውያን ናቸው። አማሌቃውያንም የእነሱ ዘር ናቸው ነው የሚባለው። አማሌቅም የእስራኤል ተቃዋሚ ነበር፣ እስራኤልን እየደጋገመ የወጋ። እንዲያውም አስደናቂ ነገር ነው፣ ትዝ አለኝና ነው። አንድ ሰው እንግሊዝ ሀገር ጥናት አድርጎ ሂትለር የአማሌቅ ዘር እንደነበረ ዘሩን ቆጥሮ የጻፈ ሰው አለ። ሂትለር የአማሌቅ ዘር እንደነበረ ከጥንት ጀምሮ ኤዶማውያን፣ ሞአባውያን የእስራኤል ጠላት ነበሩ። ሂትለርም ያደረገውን ታውቃላችሁ። ከዛ ከጥላቻው አላለፈም እና እግዚአብሔር ቅድም ወንድሜ ጠቅሶታል። እግዚአብሔር ሶቨረን ነው፣ እግዚአብሔር ንጉስ ነኝ ይላል። የእሱን አሰራር በዝርዝር ልንረዳው አንችልም፣ ልንመረምረው አንችልም። የእሱን አሰራር ቅድም ወንድሜ ያለው እግዚአብሔር የፈለገውን ይመርጣል፣ የፈለገውን ያስወግዳል። የፈለገውን መጥላት ቢፈልግ የፈለገውን መጥላት ይችላል። መውደድ ቢፈልግ የፈለገውን ይወዳል። ግን የሚገርማችሁ ሩት ሞአባዊት ነበረች። በጣም የሚደንቀኝ ነገር ደግሞ እሱ ነው። ኤሳውን ጠላሁ አለ እንጂ ሩት ደግሞ ሞአባዊት ነበረች፣ የክርስቶስ ኢየሱስ ቅባት ነበረች። እዛ ዝርዝር ውስጥ የገባች ሴት ናት ሩት። እና በአንድ በኩል ስታስቡት ኢየሱስ የሞአባውያንም ደም ነበረበት ማለት እንችላለን። እና እሱ ምህረት አድርጓል። አሁን ወንድሜ ቅድም ኒው ላይፍ እንዳለው እግዚአብሔር ምህረት አድርጓል። በእሱ ዘንድ ግሪክ የለ፣ አህዛብ የለ፣ ሙአባዊ የለ፣ እስራኤላዊ የለ። አሁን በደሙ ያንን መጋረጃ ቀዶ ሁላችንም አባት ብለን ወደ እሱ እንድንገባ ጌታ ፈቅዷል። እና ኤሳውን ጠላ ተራሮቹን በረሃ አደረኳቸው ርስቱንም ለምድረ በዳ ቀበሮች አሳልፈ ሰጠው ኤዶሚያስ እኛ ፈርሰናል ነገር ግን የፈረሰው መልሰን እንሰራለን ቢል የሰራዊት ጌታ እግዚአብሔር እንዲላል እነሱ ይሰራሉ እኔ ግን አፈርሳለሁ ብሎ እግዚአብሔር የተቆጣቸው ህዝቦች ነበሩ ፊቱን ያዞረባቸው እንደ ከነአናውያን ጌታ እስራኤልን ሲልክ ህፃንም አታስቀር ትልቅም ትንሽም አትበል በሙሉ በሰይፍ አጥፋ ነው ያለው ስናስበው በዚህ በፖለቲካ አነጋገር በተሞላ አለም ስናስበው እንዴት እንደዚህ ይሆናል እግዚአብሔር እንዴት እንደዚህ ይጨክናል እንላለን ግን እግዚአብሔር ያውቅ ነበረ እነዚህን ጣዖት የሚያመልኩ እነዚህን ልጆቻቸውን በሳት ውስጥ የሚያሳልፉ ለሰማይ ንግስት መስዋዕት የሚያደርጉ እነዚህ በጣም የተረገመ ነገር የሚያደርጉት ሰዎች አንዱን አምላክ ያህዌን የሰራዊት ጌታን ጥለው ሌሎች አማልክቶች የሚያመልኩትን በዛ ምክንያት ነው ቢኖሩ ምድር ላይ ጠንቅ ይሆናሉ ለእግዚአብሔር ለያህዌ አምልኮ ጠንቅ ይሆናሉ ለእግዚአብሔርም ህዝብ ለተመረጠው የእግዚአብሔር ህዝብ ጠንቅ ይሆናሉ ብሎ እግዚአብሔር እንዲጠፉ አደረገ ያዕቆብን ደግሞ ወደድኩ አለ ከያዕቆብ 12 ነገድ ተወለዱ ከዛ ውስጥ ይሁዳ አንዱ ልጁ ነበረ ጌታ ኢየሱስ ክርስቶስ የይሁዳ ከዛ ዘር እንደሆነ ከዛ ዘርፍ እንደሆነ እናውቃለን ምንረዳው ነገር አለ እማንረዳው ግራም ይገባ ነገር አለ ነገር ግን እግዚአብሔር ነው ዛሬ ለአእምሯችን መቀበል የሚያስቸግረን ነገር ቢኖር እሱ ደግሞ ከኔ ይበልጥ ያውቃል እሱን አል ባቅ ኖሮ እኔ በሆንኩ ነበር አምላክ ግን እግዚአብሔር ይመስገን እኔ አምላክ ባለመሆኔ ስንት ነገር ይጠፋ ነበር እና እዚህ ላይ ላቁም ወንድሜ ረድኤት ሌላም ወይ ሪስፖንድ የምታደርገው ካለህ ማይኩ መውሰድ ትችላለህ ሌሎች ወንድሞች እህቶች ብዙ አላችሁ አጥፍታችሁ ቁጭ ብላችኋል አይዟችሁ እዚህ አንዳችን ሌላውን የምንገምትበት ቦታ አይደለም ስለዚህ መናገር አትፍሩ ሐሳባችሁን ማቅረብ አትፍሩ ሁላችንም ማናችንም ከሌላችን እንማራለን እኔም እዚህ እማራለሁ ከእናንተ ልማር ነው የመጣሁት ስለዚህ ሌሎቻችሁን ብርታት ልስጣችሁ በርቱ ጌታ የሚላች ያስቀመጠውን በልባችሁ እንደ እግዚአብሔር ቃል ነው የምትሉት ተናገሩ ማይክሮፎን ፍሪ ሰዓቱን ጥሰ ነው ሄደናል ግን ቃሉ ገና መነካቱ ነው እስቲ በሪያም ሹ አይ ቲንክ እስከ ተኩል እንቀጥል እላለሁ እስከ 10:30 ድረስ እንቀጥል በእናንተ 11:30 ነው መሰለኝ እንቀጥል ቴክ ዘ ማይክሮፎን
ይሰማል ድምጽ ይሰማል ድምጽ ይሰማል አይሰማም ኦኬ እሺ እሺ ኢየሱስ ክርስቶስ ጌታ ነው እሺ እስከ ተኩል መቀጠል እንችላለን ምንም ችግር የለውም እኔ በልቤ የመጣው የተረዳሁትን እኔም ትንሽ ብናገር ቅድም ስለ ባክግራውንዱ ካስተማርከም በኋላ ይሄ አንደኛ የዘበን ልክ እንደ ጨለማ ዘበን ውስጥ ያሉ ናቸው። ጨለማ ለምን ሆነ? የእግዚአብሔር ነገር የማይሰማበት ዘመን ነበር። ነገር ግን ወደ ሚልኪያስ መጣ ይሄ ቃል ማለት ነው። እግዚአብሔር ሲመጣ ወደዚህ ዘበን ወደዚህ ህዝብ ሲመጣ በሚልኪያስ በኩል መጣ ማለት ነው። በቁጥር አንድ ላይ ያለው ነው መናገር መፈልገው እና ከቁጥር ሁለት ደግሞ የመጀመሪያዋን እና ምን ይላል? በሚልኪያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው ይላል። እግዚአብሔር ወደዚህ ህዝብ ሲመጣ ቃሉን በቃሉ ነው የሚመጣው። እንዴት? ቃሉ በየት በኩል መጣ ሲባል በሚልኪያስ እጅ ወደ ሚልኪያስ ነው ይሄ ቃል የመጣው እና ይሄ ቃል በሚልኪያስ መጣ በሚልኪያስ በኩል። ልክ ዮናስ በነነዌ ለነነዌ ህዝብ መልእክት እንዲያደርስ ሲነገረው በዮናስ በኩል ነበር አይደል የመጣው? ወደ ዮናስ መጣ። አሁንም ይሄ ቃል ወደ ሚልኪያስ መጣ እና በሚልኪያስ እጅ ለማን ነው መልእክቱ? ለእስራኤል። እና ምንድነው ሲባል የእግዚአብሔር ቃል እና ይሄ ቃል ሸክሞ ነው ማለት ነው። በልቡ ተሸክሞ እና የመጀመሪያው በጣም ደስ የሚለው እንትን እግዚአብሔር ምንም እንኳን ከእግዚአብሔር የራቀ ቢሆንም ይሄ በፍቅር ነው የመጣው። እግዚአብሔር ወድጃችኋለሁ፣ የመጀመሪያው ቃል የሚለው ወድጃችኋለሁ ነው የሚለው እና ይሄንን ሳይ ልክ በእኛም ዘመን ቢሆን ወደዚህ ወደ እኛ ስናመጣ እግዚአብሔር በምንም አይነት ሁኔታ ውስጥ ብንሆን ወደ እኛ የሚመጣው በፍቅር ነው። በቃ እወዳችኋለሁ። ምን አይነት ፍቅር? በጣም ከፍተኛ የሆነ ፍቅር፣ ምን ልጁን የሚያሰጥ ፍቅር፣ በመስቀል ላይ የሚያሰቅል ፍቅር እና ኢየሱስ ክርስቶስ ጌታ ነው እና ያኔም ቢሆን በፍቅር ነው የመጣው። አመጣጡ ሲመጣ እና ሲናገራቸው እንዴት ወደድከን፣ ምክንያቱም ሊገባቸውም አይችልም። እኛም ቢሆን አሁን በጣም ስለማይገባን ቀላል አይደለም ለመረዳት ማለት ነው። ፍቅሩ በጣም ከፍተኛ ነው። ራሱን የሚያሰጥ ፍቅር ማለት ነው። በመስቀል ላይ በመሞት አንደኛ እግዚአብሔር ሆኖ እኛን መስሎ ወደዚህ መጣ። ጨለማ ወደ ሆነው ዓለም መጣ፣ ቃል ወደዚህ መጣ እና በእኛ አደረ ይላል እና ልክ እንደኛ ሆኖ እኛ ባለንበት ደረጃ በመጣ በእኛ አደረ እና እኛ በምንሄድበት መንገድ እና የእኛን ሸክም ሁሉ ተሸከመ፣ ኃጢአታችንን ሁሉ ተሸከመ ማለት ነው እና እኛ ያንን የዘላለም ሕይወትን እንድናገኝ። ስለዚህ እግዚአብሔር ሁልጊዜ የሚመጣ በቃሉ ነው። በቃሉ ወደ እኛ ይመጣል ማለት ነው እና ይህንን ሳይ ያው የእግዚአብሔር ቃል በጣም ሕያው ነው፣ የሚሰራም ነው። ሁለትም ቅድም ኒው ላይፍ ሲናገረው ነበር፣ ሁለትም አፍ ካለው ስለት ይልቅ የተሳለ ነው ይላል እና በማይገባን ሁኔታ ውስጥ ጨለማ በሆነው ፓርታችን ውስጥ ሁሉ ሄዶ ያንን ይቆራረጠዋል ማለት ነው። የሰውን ሀሳብ ሁሉ እየቆራረጠ ወደ ውስጠኛው ክፍላችን ይገባል ማለት ነው እግዚአብሔር ቃል። ስለዚህ እግዚአብሔር ነው፣ በእግዚአብሔር ቃል ነው ወደ እግዚአብሔር በቃሉ ወደዚህ ህዝብ እየመጣ ነበር። በዚህ በሚልኪያስ በዛ በአራት መቶ ዘመን ውስጥ በጨለማው ዘመን ውስጥ ግን አሁን ከእኛ ጋር ስናዛምደው እኔ የተረዳሁት ኢየሱስ ክርስቶስ ወደ እኛ መምጣቱ ነው ማለት ነው። እሱ ቃል ሆኖ እና እኛን ካለንበት የጨለማ ከአዘቅት ውስጥ ሲያወጣ ነው የምናየው። እና የእግዚአብሔርን ቃል ስለመጠበቅ ደግሞ አንዲት እህታችን ስታስተምረን በዘዳግም ላይ ወዳለው ክፍል ዘዳግም 6 ላይ እስራኤሎች ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ አንተም አምላክህን እግዚአብሔርን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው፣ በቤትህም ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም ተጫወተው፣ በእጅህም ምልክት አድርገህ እሰረው፣ በዓይኖችህም መካከል እንደ ክታብ ይሆንልህ፣ በቤትህም መቃኖች በደጆችህም በሮች ላይ ጻፈው ይላል። እና በእግዚአብሔር ቃል ነው። አሁንም ቢሆን የምንኖረው በእግዚአብሔር ቃል ነው ልንኖር የምንችለው ማለት ነው፣ በእምነታችን። ምክንያቱም እምነት ከመስማት ይመጣል ይላል የእግዚአብሔር ቃል፣ መስማትም ከእግዚአብሔር ቃል እና መስማት አለብን። የእግዚአብሔር ቃል ወደ እያንዳንዳችን እንዲመጣ ያስፈልጋል፣ ሁልጊዜ ማለት ነው። እንድንበላው ያስፈልጋል፣ እንድንናገረው፣ እንድንጫወተው ያስፈልጋል። ለምን? ህይወታችን የሚሰራው ጨለማውንና ጨለማ ያልሆነውን ለመለየት የምንችለው በምንም አይደለም፣ በእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ምንጩ ምንድን ነው ሲባል እሱ ራሱ ነው። እግዚአብሔር ራሱ ኢየሱስ ክርስቶስ ራሱ ነው። እሱ ማን ነው? የት ነው ይኖራል ሲባል ደግሞ በእኛ ውስጥ ይኖራል ማለት ነው። ኢየሱስ ክርስቶስን ጌታ ነው ብለን አምነን በተቀበልን ሁሉ ውስጥ የእግዚአብሔር መንፈስ በእኛ ውስጥ ይኖራል። ምንጩ ኢየሱስ ነው እና የእግዚአብሔር ቃል ነው። ጌታ ኢየሱስ ስሙ ይባረክ። እኔ በቃ ወደ ልቤ የመጣው ይሄ ነው። እንግዲህ ያለኝን ልካፈል ብዬ ነው። ጌታ ይባርካችሁ። ማይክ ፍሪ አደርጋለሁ።
ይሰማል? እስቲ ከተሰማ። እሺ፣ ጌታ ይባርካችሁ። ከመናገሬ በፊት እዚህ ጋር አንድ ጥያቄ አንብቤ ነበረ እና ስለ ቁፋሮ መሰለኝ የጻፈው ቁፋሮ 7 ትንሹ ለትልቁ ይገዛ የሚል ትንቢት ተነግሯል ወይ? እንደዛ አይነት ቃል አለ የሚል ቃል ቅዱስ ነው? ያ ቅዱስ ነው። እንደዛ የሚል ሀሳብ ተናግረ ነበር እና እስቲ አለ መልከስተኝ ቅዱስ ያ ስታይ ነው። ኦኬ፣ ይህን ቃል የምታገኘው ዘፍጥረት ምዕራፍ 25 ቁጥር 23 ላይ ታገኛለህ። እሱ መልስ ይሆናል። ዘፍጥረት ምዕራፍ 25 ቁጥር 23 ላይ እዛ ላይ አንብበው ታገኛለህ። እናታቸው ርብቃ በመሀላቸው የነበረውን በማህፀኗ የነበረውን ትልቅ ትግል ነበረ የተናገረችው። እዛ ጋ አለ ይህ ለምኔ ነው ብላ እግዚአብሔርን ለመጠየቅ እና ሄደች። ከዛ በኋላ ያለውን ነገር ሁሉ እዛ ቦታ ላይ ያስቀምጦላቸው ቁጥር 23 ላይ እንደዚህ ይላል። እግዚአብሔር አላት፣ እግዚአብሔርም አላት፣ ሁለት ወገኖች በማህፀንሽ ናቸው፣ ሁለቱም ህዝብ ከወድሽ ይከፈላሉ፣ ህዝብም ከህዝብ ይበረታል፣ ታላቁም ለታናሹ ይገዛል ይላል። ታላቁም ለታናሹ ይገዛል ይላል። እዚህ ቦታ ላይ ታላቅ ቅድም እንዳነበብነው እሱ ነው፣ ኤሳው ነው። ሁለተኛው ደግሞ ያዕቆብ ነው። እና ታላቁ ለታናሽ እንደሚገዛ ሰላም ቃል ኪዳን እግዚአብሔር የተናገረው ቃል ነው። ቃል ኪዳን ማለት ብራዘር እግዚአብሔር የተናገረው ቃል ነው። እሱን እዚህ ቦታ ላይ ገልጿል። በአንድ ቦታ ተረዳኸኝ? ግን ሀሳቤን ማለት ያሰብኩትን ቅዱስ እና እዚህ ቦታ ላይ ያለው ሀሳብ ይሄን ይመስላል። ልጆቹ ሳይወለዱ በፊት የተነገረ ድርጊት ነው ይሄ ድርጊት። እንደ የተረዳሁት እሱን ነው እዛ ቦታ ላይ። ፓስተር ወደ አንተ ልመለስና ይቅርታ እንዴ ልጆቼ ትንሽ የረበሹ ነው። ደስ የሚል ትምህርት ውስጥ ገብተን በድምፅ ደግሞ የተረበሽኩ ነው። ያው እግዚአብሔር ትልቅ ነው። ፓስተር በጣም ደስ የሚል ነገር ነው ያስተማርከን በእውነት። እኔ ጥያቄውን ያነሳሁት በእርግጥ እንደዚህ አይነት ጥያቄ አንዳንድ ቦታ እንዲህ ስለ ክርስቶስ ስንናገር እንደዚህ አይነት ጥቅስ ይነሳል እና እንደዎችን ነገር እናብራራ እንደው የሚብራራ ነገር ካለ ብዬ እሱን ለመረዳት ያክል ነው። ለእኛም ጥሩ ትምህርት ይሆናል። ብዙ ሰዎች እንደዚህ አይነት ጥያቄ ይዘው እንደሄዱት እንደዛ አይነት ነገር ብዬ ነው ጥያቄውን ያነሳሁት፣ ለትምህርት ያክል ነው። እኔ ግን ትንሽ ከተረዳሁ አንድ ነገር ልበል እስኪ። እዛው አንተው ካስተማርከን ያው ሸክም እንዳልከው ሁለት አይነት ሸክም እንዳለ በእርግጥ እዚህ ቦታ ላይ ከንባቡ ያስታውቃል። ሸክም ማለት መሰማት ነው፣ ውስጥ ለውስጥ መሰማት፣ የውስጥ መሰማት ወይም ደግሞ ለዛ ነገር መነሳት። ለምሳሌ ነህምያ ቅጥር ሲሰራ ቀድሞ የነበረው ነገር ስለ እስራኤል ያዝን ነበረና ያ ነገር በላዩ ላይ ስለነበረ ለመነሳት ተነሳ፣ ለመስራት እንደተነሳ። እንደዛ አይነት ሸክም ነው እዚህ ቦታ ላይ ቅድም እንደገለጥከው የሚገልጠው። በአንድ በኩል ትንሽ በዚህ ቦታ ላይ ሊል የፈለጉት ስለ ያዕቆብና ስለ ኤሳው መናገር የፈለጉት እነዚህን ሰዎች እኮ ሁለቱንም ብትመለከቷቸው ትግል የጀመሩት ገና በእናትየው ማህፀን ነው። ኤርሚያስ፣ እሺ ቆይ ይችን ሀሳብ እንትን እንበልና ወደዚህ እንሄዳለን፣ እናየዋለን አብረን። ወይም ደግሞ መጽሐፍ ቅዱስ ያዘ ወይ ፓስተር ችን ጥቅስ ቅዱስ ያወጣውን ጥቅስ አብረን እናያለን እና ቁጥሩን አውጥ እንትን በሉት። እኔ ችን ነገር ልናገራት የተረዳሁትም እና ከመጀመሪያው እነዚህ ሰዎች ከማህፀን ስታዩቸው በጣም ትልቅ የሆነ ትግል ነበራቸው በውስጣቸው ጥሩ ወኔ እና አንድ ነገር ማለት የፈለጉት ወደ ዳዊትና ወደ ወንድሞቹ ልመልሳችሁ። እስቲ እዛ ጋር እንሄድና ወንድሞቹ የነበራቸው የውስጥ ወኔና ዳዊት የነበረው የውስጥ ወኔ አንድ አይነት ነገር አይደለም። ወይ ወኔ ብዬ ስናገር የውስጥ ፓውር ማለት ነው። ለምሳሌ ያህል ዳዊት የነበረበት ቅናትና ወንድሞቹ ያሉበት የውስጥ ማንነት፣ የውስጥ ቀረቤታ አንድ አይነት ነገር አይደለም። በዚህ ቦታ ላይ ስንመለከት ለዛ ነገር ያላቸው ቅናት፣ ለዛ ነገር ያላቸው ነገር። አሁን ለምሳሌ ያዕቆብ ከተወለደ በኋላ በውስጡ የተቀመጠው ወይም እሱ የያዘውን ነገር ብትመለከቱት ምንም አታሎ የተለያየ ነገርም አድርጎ ይቀበል እንጂ የውስጡ ነገር ምንድን ነው? እዛ ቦታ ላይ ብታዩት በቃ በኩርና እኔ መውሰድ አለብኝ የሚል እንደዛ አይነት ነገር ነው። በዚህ ቦታ ላይ የምናየው ወንድሙን ሁሉ እንዳታለለ፣ ወንድሙ ደግሞ በዚህ ቦታ ላይ ምንም ነገር አይደለም ብሎ ችላ እንዳለ፣ ይሄ ምንም ማለት አይደለም የሚል ነገር ብሎ ለወንድሙ ብኩርናውን እንደሰጠ፣ እንደውም የተሸወደው ወይ ደግሞ ያታለለው በቀላል ነገር እንደሆነ እሱም በሚበላ ነገር በወድ ነገር እንደታለለ ብኩርናን የመሰለ ነገር አስብ ውስጥ እና ይሄ ሰውዬ ከውስጥ ቅናቱን ብትመለከቱት ኃይለኛ የሆነ ቅናት አለው። ያዕቆብን ብትመለከቱት ማለት ነው። መጀመሪያ ለመውጣት እዛ ከወንድሙ ጋር ይፋጭ ነበር። መውጣት አለብኝ ከማህፀን እናትየው እስክትጨነቅ ድረስ ለምኔ ነው ብላ እስክትናገር ድረስ እዚህ ቦታ ላይ ይታገል ነበረ ከወንድሙ ጋር። እንደገና ሲወጣም ደግሞ የፈለጋት ቀድሞ መውጣት ወይ ደግሞ በኩርናውን ነው፣ በውስጡ ያለው ምሻት ማለት ነው። በጣም የሚያስቅ ነገር የሚገርም ነገር ነው እና ከዛ ከወጣ በኋላም አልለቀቀም። ታውቃላችሁ፣ ምንም ወንድሙ ይቅደመው እንጂ በውስጡ ያለው ኃይለኛ መሻት ነበረ ይሄ ሰው ኮታ በኋላም እንደገና የታገነው በቃ በኩሩናው ነው ቀድሞ መውጣቱን ወይንም ደሞ ቀድሞ መባልን ማለት ነው። እና እዚህ ቦታ ላይ እንደዚህ አይነት ምሻት ከውስጥ የሚታወቅ ለምሳሌ ያል ዳዊት ንጉስ ከመሆኑ በፊት ሲያረግ የነበረው ፓወር ነበር እና እግዚአብሔር ከቀባው በኋላ በሳሙኤል አማካኝነት ለእግዚአብሔር ቅባት በሱ ካረፈ በኋላ ወደ ንግስናው ሳይወጣ በፊት አባትየው በእስራኤል በጦርነት ያለ ሲወጣ አባትየው ወንድሞቹ ሲልከው እዛ ቦታ ላይ የሚታየው ወኔና ወንድሞቹ ላይ የነበረው ወኔ አንድ አይደለም። ተመልከቱ እስቲ እዚህ ቦታ ላይ በአንድ ሰው ላይ ያለው ፓወር ማለት ነው። ለክ ጦርነት ላይ ሲገባ ዳዊት ከመግባቱ በፊት ገና ሰዎቹ ጋር ቀርቦ ሲቀላቀል ሰዎቹ ያሉበት መንፈስ ወይም ደግሞ ሰዎቹ ያሉበት ነገራቸውና ዳዊት ይዞ የመጣው ፓወር አንድ አይደለም። መታመኛው አምላኩ ነው መታመኛዬ ነህ ብሎ ነው የገባበት። ገና ሊታገል ሲል ማለት ነው አንደኛ በራሱ ውስጥ መተማመኛ አለው የእግዚአብሔር ነገር ማለት ነው። እና ከዚህ የተነሳ ነው አይምን ትንሽ እንደዚህ አይነት መረዳት አምሮ ውስጥ መጣ። ይሄንን የሚገልጥ ነገር ይመስለኛል እንደኔ መረዳት ነው መቼም ይሄ ነው ብዬ እንትን እላለሁ። እና ጥያቄውን ያነሳሁት በርግጥ አንድ ቦታ ላይ ድንገት ጌታን ከማያውቅ ሰው ጋር ስታወራ እንደዚህ አይነት ጥቅስ አምጥተውብህ ካንተ ጋር መከራከር ይጀምራሉ እንደዚህ አይነት ነገር ላይ ችን ሐሳብ እንድትነካ ብዬ ነው። ግን መረዳቴ እንደዚህ አይነት ነገር ውስጥ ነው ብዬ ነው ወይ ለሁላችሁ እንደዛ አይነት በውስጡ ያለው የተቀመጠው ፓወር ነው። እና ይሄን ነው የምለው። እና እስቲ ቅዱስ ወደ ማይክ ልጋብዝህና ኤርሚያስ ላይ ያልከውን ጥቅስ አብረን ማየት እንችላለን። በርግጥ ይሄን ጥቅስ ከማየት በፊት ሙሉ ምዕራፉን ብታዩ ይቀላል። ምክንያቱም እግዚአብሔር ቃል እዛ ውስጥ መልስ አለ፣ ሁሉ ነገር እዛ ታገኘዋለ። ከዛ ያለፈ ነገር ይዘ ከመጣ ያው ወቸም እንዴት ማድረግ እንደምንችል አይ ዶንት ኖ። እና የዚህን ያክል መረዳት በውስጣቸው የነበረው ፓወር ነው። ይሄ ጥቅስ እውነት ይሄ ቃል በጣም ይገርመኛል። በውስጤ ትግል ነበረው ከማህፀን ጀምሮ እናትየውን እስኪያስጨንቁ ድረስ እኔ ወጣለሁ እኔ ወጣለሁ እኔ እሄዳለሁ እኔ ነኝ ቀድሜ መውጣው እኔ ነኝ እዛ ላይ ነበረ። ከዛ በኋላ እናትየው በእጃቸው ላይ ያምራን እንደዛ አይነት ነገር እንዳሰረች ከዚህ ከቀዩ ገና ሊወለዱ ሲሉ እንደዛ አይነት ነገር እንደሆነ ነው። ከዛ ሁለተኛ ላይ አይቆም እንደመጣ ትግል ነበረ እዛ መሃልና በውስጡ ያለው ምሻት ያውቀ ነበር እግዚአብሔር። ለምሳሌ አቤልን እግዚአብሔር አቤልና ቃይልን ሲመርጥ እዚህ ቦታ ላይ ተመልከቱ፣ ሁለቱ ሰዎች የአንድ አባት ልጆች ናቸው፣ የአዳም ልጆች፣ ሁለቱም ወንድማማቾች ናቸው። ግን በላያቸው ላይ ያለውን ሞቲቭ ተመልከቱ እስቲ። ቃይል ይዞ የቀረበውን መስዋዕትና አቤል ይዞ የቀረበውን መስዋዕት ተመልከቱ። ሁለቱም መስዋዕት የቀረቡት ለእግዚአብሔር ነበር። ነገር ግን እግዚአብሔር ወደ አቤልና ይላል ወደ መስዋዕቱ ይላል ቀድሞ አቤልን አየው፣ ከዛ በኋላ መስዋዕቱ ላይ ያለውን የውስጥ እንደዛ አይነት ነገር መሻትን በተመለከተ ነው ብዬ እንደዛ አይነት ነገር ቀበላለሁ። እስቲ ለማንኛውም ለቅዱስ ለቃለው ማይክ እግዚአብሔር ይባርክህ። ማይክ ፍሪ ነው። ራስ ማይክ ከፈለክ እጅን አውጣና በልብ ላይ ያለውን ተናገር። Hello, are you there? Kudus, take the microphone. Usar maikun. Try it again. ይሰማል? እኔስ ይሰማችኋል? አዎ፣ ቅዱስ ሲክ ያበ ማይክ ፕሮብለም። እሺ፣ ጌታ ይባርካችሁ። ወንድሜ ረድኤት፣ ጌታ ይባርክህ። ብዙ ኢንሳይት ነው የሰጠህን። እግዚአብሔር ይባርክ። እኔ ብዙ ጊዜ አስጨንቀኝ ነበረ። ይሄ ኤሳውን ጠላ ያዕቆብን ወደድኩ የሚለው እያደርኩ ግን ሳየው ሰው እናት አባቱን የማይጠላ ይላል ደቀ መዝሙሬ ሊሆን አይችልም የሚልም ጥቅስ አለ። መጥላትና መውደድ እዚህ ላይ ሬሌቲቭ ነው የሚሆነው። ሬሌቲቭ አነጋገር ፐርሰናል አይደለም። ፈረንጆች ፕሮቪደንሻል ይሉታል። ለዓላማ ያዕቆብን የምድር ነገድ ሁሉ በሱ በኩል እንዲባረኩ ለዚያ መሳሪያ እንዲሆነኝ መርጬዋለሁ። ኤሳው ግን ከዚያ ምርጫ ውስጥ አይደለም እንደ ማለት ነው። ምክንያቱም በሌላ ጥቅስ ስንመለከት እግዚአብሔር ፍቅር ነው ይላል። እግዚአብሔር ፍቅር ስለሆነ ቃሉን ሊቃረን አይችልም። እግዚአብሔር እርግጥ ፍቅር ነው እና እዚህ ላይ መውደድና መጥላት የሚለው ሬሌቲቭ የሆኑ ቃላቶች ናቸው። ሌላው ቅዱስ የሰጠው ጥቅስ ኤርሚያስ ላይ ያለው አንብቤዋለሁ። እህታችን ቤርያምሹ የተናገረችውን የሚያጠናክር መሰለኝ። ቅርብ አምላክ ነኝ እንጂ ሩቅ አምላክ አይደለሁም። ሰው በስውር ቢሸሸው ግን ያላየውምን ሰማይና ምድርንስ የሞላውን አይደለሁምን ይላል እግዚአብሔር። አለምኩ አለምኩ እያሉ በስሜ ሐሰትን የሚናገሩትን የነቢያትን ነገር ሰምቻለሁ። ትንቢትን በሐሰት በሚናገሩ የልባቸውንም ሽንገላ በሚናገሩ በነቢያት ልብ ይህ የሚሆነው እስከ መቼ ነው? አባቶቻቸው ስለ በዓል ስሜን እንደረሱ እያንዳንዱ ለባልንጀራ በሚናገራት ህልማቸው ህዝቤ ስሜን ለማስረሳት ያስባሉ። የሚያልም ነቢይ ህልምን ይናገር፣ ቃሌም ያለበት ቃሌም በእውነት ይናገር። ገለባ ከስንዴ ጋር ምን አለው? በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለምን ይላል እግዚአብሔር። ከቅዱስ ብንሰማ ደስ ይለኝ ነበረ። ማይኩ አልሰራም። እርግጥ ይህም ቃል እውነት ነው። በዚሁ መሰረት ነው እንግዲህ ሚልኪያስ ተልኮ የእግዚአብሔርን ቃል ይዞ የመጣው። ሚልኪያስ እውነተኛ ነቢይ እንደነበረ እናውቃለን። በአሁኑ ዘመን ደግሞ የውሸትም ነቢያት በብዛት እንዳሉ እናውቃለን። እነሱንም
ያወግዛል። ሌላው ቃሉ እንደ ሰዓት ድንጋይም እንደሚያደቅ መዶሻ የሚለው ደግሞ እሱም የእግዚአብሔርን ቃል ስንሰማ ሸክም ይሰማናል፣ ያደቀናል፣ ይከብደናል፣ የደነደነው ልባችንን እንደ መዶሻ ያደቃል። ምናልባት የቅዱስን ሀሳብ እዚህ ላይ ብመታ ብዬ ነው ወዲያ ወዲህ የምንቦጫ አረቀው እና ሌላ ቀን ማይክሮፎን ሲኖርህ ታካፍለናለህ። እግዚአብሔር ይባርካችሁ። እግዚአብሔር ቃል አይጠገብም እንደምታውቁት እና ለዛሬ ብናቆምና ብንጸልይ አንድ ሁለት ሰዎች እህቶች በተለይ ብዙዎቻችሁ አልተናገራችሁም፣ አንድ ሁለት እህቶች አጠር አጠር ያለ ጸሎት ብታደርጉልና በዚህ ብንዘጋ ደስ ይለኛል። የሚቀጥለው ፕሮግራማችን ያው ትንቢተ ሚልክያስን እንቀጥላለን። ከዚሁ ከቁጥር አንድ ጀምረን ሪቪው አድርገን ወደሚቀጥለው ክፍል እንሄዳለን። መጽሐፉን አንብቡት እና ጌታ ይባርካችሁ። እህቶች አንድ ሁለት እህቶች እንድትጸልዩ ፈልጋለሁ። ማይክሮፎን ውሰዱና ጸልዩ። ከዛ በኋላ ፕሮግራሙን ለበሪያም ሹ አሳልፌ እሰጣለሁ። ምናልባት ለመዝሙርም ጊዜ ይኖር ይሆናል። ጌታ ይባርካችሁ። እንግዲህ
እሺ፣ ጌታ ኢየሱስ ይባርክህ። ሁላችሁንም ጌታ ይባርካችሁ። ረድኤት ጌታ ይባርክህ፣ ያብዛልህ፣ ይጨምርልህ፣ ልጆችም ይባረኩ። በጣም ደስ ይላል። የልጆቹን ድምጽ ስንሰማም በጣም ደስ ይለናል። እንደ ሙዚቃ ነው ለጆሮአችን። እንደዚሁም ኒው ላይፍ ወጥቷል መሰለኝ። ያካፈላችሁን ያስተማራችሁን ሁሉ ጌታ ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። እሺ እንጸልያለን። ጌታ ሆይ ክብር ሁሉ ለአንተ ይሁን፣ ምስጋና ሁሉ ለአንተ ይሁን። ከጥንት የነበር ካሁንም ያለህ ከዘላለም እስከ ዘላለም የምትኖር ከድቅድቅ ጨለማ ውስጥ ያወጣህን ጌታ እናመሰግንሃለን። ልጆችህ ያደረከን አንተ ለሕዝብህ ስላለህ ፍቅር ስላለህ ሸክም እግዚአብሔር ሆይ ዛሬ ደግሞ እንድናየው በሚልኪያስ ውስጥ ያስቀመጥከውን ሸክም እንድንረዳው እንድንመለከተው ወደዛ ሀሳብ ውስጥ እንድንገባ ስለ ረዳህን እናመሰግናለን። በኢየሱስ ስም ይሰማል? ድምጽ ይሰማል? ውርዬ ይሰማል? ድምጽ ይሰማል? አረ ድምጽ ይሰማል ወይ? እየጸለሽ ከሆነ በዬ ነበር። አይሰማም? አሁን ማይሰማ? ኦይ ጉድ። አሁን ሲሰማል? ሄሎ? ይሰማል ወይ? አሁን ይሰማል። እሺ። ኦኬ እኔ እኮ እየጸለይኩ ነበር ለምን እንደተቋረጠ አላቅ ክሊር ነው እሺ እሺ በጌታ በኢየሱስ ስም ምስጋናን ይዘን በእግዚአብሔር ፊት እንቀርባለን ስለዚህ ጊዜ እናመሰግናለን ጌታ ሆይ ከእኛ ጋር ስላለህ ስላስተማርከን መንፈስ ቅዱስ እናመሰግናለን እግዚአብሔር ሆይ አንተ ዛሬም ትናንትናም ዛሬም ለዘላለምም ያው ነህ እግዚአብሔር ሆይ በሚልኪያስ ውስጥ ያስቀመጥከውን ቃል ለዛ ዘበን ያስቀመጥከው ቃል በሚልኪያስ ውስጥ ያሸከምከውን ሸክም እግዚአብሔር ሆይ ዛሬ ለእኛም ስላሳየህን እናመሰግናለን እግዚአብሔር ሆይ አሁንም ይህንን ቃል እንድትገልጥልን በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር ሆይ የእግዚአብሔር ቃል ምስጢር የሆነውን የእግዚአብሔር ቃል እንድንረዳው አሁንም ትፈልጋለህ። በልዩ መንገድ እንዲገባን መንፈስ ቅዱስ እንድትረዳን እንለምንሃለን። እግዚአብሔር ሆይ አንተ የፈለከውን ማድረግ የምትችል ስልጣን ሁሉ ያንተ የሆነ እግዚአብሔር ነህ። ለምን እንዲያደረግ ለምን እንደዛ ተብለህ አትጠየቅም ትጠየቅም አይገባም እግዚአብሔር ሆይ ያንተ ሐሳብ ከኛ ሐሳብ በጣም የራቀ ነውና አቤቱ በመህረትህና በቸርነትህ እንድታየን በኢየሱስ ክርስቶስ ስም እንለምንሃለን በድፍረትም በፊትህ እንዳንቀርብ ለምን ያ ሆነ ለምን ይሄ ሆነ ከማለት ይልቅ በሞኝነት አንተም በመፍራት እና በመንቀጥቀጥ ፊትህን ሁሉ ጊዜ እንድንፈልግ እንድትረዳን በኢየሱስ ክርስቶስ ስም እንለምንሃለን። ጌታ ሆይ ይህን ጊዜ ስለሰጠህን ስላስተማርከን እናመሰግናለን። ጌታ ሆይ በዚህ ሩም ውስጥ ያሉትን ሁሉ እግዚአብሔር ሆይ ይሄንን መረዳት እንድታበዛልን በኢየሱስ ክርስቶስ ስም እንጸልያለን። በደምህ የተሸፈነን እንሁን። መውጣታችን መግባታችን ሁሉ ለአንተ ክብር ይሁን። አካባቢያችን ሁሉ በአንተ የተጠበቀ ይሁን፣ በአንተ ደም የተሸፈነ ይሁን። ስለነበረን ጊዜ ሁሉ እናመሰግናለን። ክብር ለአንተ ይሁን በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ጌታ ይጠብቃችሁ። የልባችሁ መሻት ሁሉ ያርግላችሁ። የሚያስፈልጋችሁን ይስጣችሁ። ማይክ ፍሪ አርጋለሁ። እጃችሁን አውጡ። ጳውሎስ ኦኬ ውርዬ ከጸለይት በኋላ ጳውሎስ እንጂ ያውጣል። ኦኬ ማይክ ፍሪ አደርጋለሁ። ይስከተ ነግሩ
ቸም ተስማምቼ በፍጹም ጌታ እግዚአብሔር አባት ማምላክ ቀርባለሁ። ጌታ ሆይ እናመሰግንሃለን። እግዚአብሔር ሆይ የገባንንም ጌታ እግዚአብሔር አባትና አምላክ የበለጠ እንድንረዳው አንተ ትረዳን ዘንድ እግዚአብሔር ሆይ ከዚህ ክፍልም ውጭ ጌታ እግዚአብሔር ሆይ ስራችን ብለን ጌታ ሆይ ቃልን እንዳጠና ትረዳን ዘንድ በክርስቶስ ኢየሱስ ስም ጸለይኩ። ጌታ ሆይ እግዚአብሔር አባትና አምላክ ሆይ እንዲሁም ጌታ እግዚአብሔር ሆይ ያልተረዳነውንና ያልገባነንን ደግሞ ጌታ እግዚአብሔር ሆይ አንተ ጌታ እግዚአብሔር ሆይ በጸጋ ጌታ እግዚአብሔር ሆይ ቃልህን ታበራልን ዘንድ በክርስቶስ ኢየሱስ ጸለይ። እግዚአብሔር ሆይ አሁንም በልጅ በክርስቶስ ኢየሱስ ስም በእውነት መወደዳችንን እግዚአብሔር አባትና አምላክ ሆይ ካለ ጥርጥር እንዲገባን እግዚአብሔር ሆይ አንተ እንዳደረግከው ጌታ ሆይ እንደ ፈቃድህ ጌታ እግዚአብሔር ሆይ ማንነታችንን እንድንቀበል አንተ እርዳን። እግዚአብሔር ሆይ እንደ እስራኤላውያኖች ሁሉ ጊዜ ጌታ እግዚአብሔር ሆይ በሙግት ላይ ካንተ ጋራ መወደዳችንንና እንዴት እንደወደድከን ጌታ እግዚአብሔር ካለ ጥርጥር ጥያቄ ጌታ እግዚአብሔር እንድንኖር አንተ እርዳን። እግዚአብሔር አባትና አምላክ ሆይ በእርግጥ አምናለሁ እግዚአብሔር ሆይ አንተ ያዕቆብን ከኤሳው የመረጥከው ምክንያት እግዚአብሔር ሆይ በእውነት ስለመረጥካቸው ስለወደድከው ነው ጌታ እግዚአብሔር ሆይ። እግዚአብሔር ሆይ የወደፊቱን ስራውን ጌታ እግዚአብሔር ቀድሞ ስላየህ ነው ብዬ አምናለሁ ጌታ ሆይ። ስለዚህ እግዚአብሔር አባትና አምላክ ሆይ እኛንም ጌታ እግዚአብሔር ሆይ ከስንቱ አህዛብ ከስንቱ ሕዝብ ጌታ እግዚአብሔር መርጠህ እግዚአብሔር ሆይ እውነተኛን ወንጌልን ጌታ እግዚአብሔር ሆይ በሕይወታችን መዳንን ደህንነትን የክርስቶስ ኢየሱስ ደህንን በክርስቶስ ኢየሱስ መዳንን በሕይወታችን እንዲህ ስላስገባህልን እግዚአብሔር አባትና አምላክ ሆይ ለዚህ ለጸጋ ስጦታ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ አሁንም እግዚአብሔር አባት ሆይ የመረጥከን እግዚአብሔር አባት ሆይ ለምን እንደሆነ አናውቅም ብቻ ሳይሆን ጌታ እግዚአብሔር ሆይ እያመሰገንን እየተማርን እግዚአብሔር ሆይ በአንተ ውስጥ እያደግን እግዚአብሔር ሆይ ለምትሰጠን ጌታ እግዚአብሔር ሆይ ለዚህ ዘመን ጌታ እግዚአብሔር ሆይ የወንጌል ምስክርነት ጌታ እግዚአብሔር ሆይ በእውነት ጌታ ሆይ በጸጋ በደምህ በልጅ በክርስቶስ ኢየሱስ ደም እየታጠብን እንድንተጋ እርዳን። እግዚአብሔር አባትና አምላክ ሆይ ወንጌል ጌታ እግዚአብሔር ሆይ ትክክለኛ እውነተኛ መልካም ዜና የሆነ እግዚአብሔር አባትና አምላክ ሆይ ምስክርነት ነውና እግዚአብሔር አባትና አምላክ ሆይ ሰውንም ጌታ እግዚአብሔር ሆይ ከሲኦል መንገድ ወደ ዘላለም ሕይወት መንገድ የሚያመጣ እውነተኛ ቃልህ ነውና እግዚአብሔር አባትና አምላክ ሆይ በእውነቱ ጌታ እግዚአብሔር አባትና አምላክ ሆይ እኛ ለትንሹ አልተጠራንምና እግዚአብሔር ሆይ ይህንን ነገር እግዚአብሔር አባትና አምላክ ሆይ አቅልለን እንዳናየው እግዚአብሔር ሆይ በሙግትና ጌታ እግዚአብሔር ባለማደግ ብቻ ጌታ እግዚአብሔር በትንሽነት እንዳንመላለስ እርዳን። እርዳን ጌታ እግዚአብሔር ሆይ ለዚህ ዘመናችንና ለሚመጣው ዘመናችን በሙሉ ጌታ እግዚአብሔር ሆይ ለሚመጡት ልጅ ልጆች ሁሉ ጌታ እግዚአብሔር የሚጠርፍን እውነት ጌታ እግዚአብሔር አባትና አምላክ ሆይ አንተ ፈጽመህ አስቀምጠሃልና በቃልህ እግዚአብሔር እንደ እግዚአብሔር ሆይ እንለምንሃለን። እግዚአብሔር አባትና አምላክ ሆይ በዚህ ዘመን ብዙ አስተሳሰብ ባለን ዘመን እግዚአብሔር ሆይ በሀሳብ ብቻ ተውጠን በሌሎች ነገሮች ተይዘን እግዚአብሔር ሆይ ቃልህን ችላ እንዳንለው አንተ እርዳን። ጌታ እግዚአብሔር ሆይ we glorify you and we thank you እግዚአብሔር አባትና አምላክ ከሁሉ በላይ ታላቅ ስለሆንክ እናመሰግናለን። እግዚአብሔር የጠራህን የታመንክ ነህ። እግዚአብሔር አባትና አምላክ ሆይ ሳንጠራጠር ብቻ በእምነት እግዚአብሔር ሆይ የአንተን ነገር እየተጠባበቅን ጌታ እግዚአብሔር የተመረጥንበትን ምክንያትን ብንጨርስ አንተ እርዳን። እግዚአብሔር አባትና አምላክ ሆይ አንተ በእኛ ውስጥ ካስቀመጥከው አንዳችን ነገር ሳይጎል ጌታ እግዚአብሔር አባትና አምላክ ሆይ እድሜያችንን ጌታ እግዚአብሔር እንዳንጨርስ እርዳን። እግዚአብሔር አባት ሆይ አንተ እርዳን። እግዚአብሔር አባት ሆይ ለብዙዎች ጌታ እግዚአብሔር መዳን እንድንሆን አንተ እርዳን። እግዚአብሔር አባትና አምላክ ሆይ እነ ሚልኪያስ እነ ኤርሚያስ እግዚአብሔር ሆይ እንዲሁም ሌሎችም ጌታ እግዚአብሔር ሆይ ቃልህን ይዘው ወጡ። እግዚአብሔር አባትና አምላክ ሆይ የሚያስፈልገውን ለህዝቡ ሰጡ። እግዚአብሔር አባትና አምላክ ሆይ ህዝቦቹ ግን ጌታ እግዚአብሔር ያደረጉት ነገር እግዚአብሔር አባትና አምላክ ሆይ ዛሬም በህይወታቸው በልጅ ልጆቻቸው ጌታ እግዚአብሔርን ወስኗል። እግዚአብሔር ነገራቸውን ወስኗል። እግዚአብሔር ሆይ አሁንም እኛንም ጌታ እግዚአብሔር አባትና አምላክ ሆይ በቃለ ጌታ እግዚአብሔር አባትና አምላክ ሆይ ታስተምረን ዘንድ እግዚአብሔር ሆይ ለብዙዎችም ጌታ እግዚአብሔር ሆይ ታደርሰን ዘንድ በክርስቶስ ኢየሱስ ስም አለይኩ። እግዚአብሔር ሆይ እንግዲህ ጊዜና ሰዓታችንን ሁሉ ስለተረከብትልን እናመሰግናለን። የሚቀጥሉትንም ጌታ እግዚአብሔር ትምህርታዊ ጊዜያችንን ጌታ እግዚአብሔር በሕይወታችን ራሱ እግዚአብሔር አባትና አምላክ ሆይ አንተ ፍቅርህን ጌታ እግዚአብሔር ቸርነትህንና ምሕረትህን ለዘላለም ከኛ ጋር ታስቀምጥ ዘንድ በክርስቶስ ኢየሱስ ስም ጸለይ። እግዚአብሔር የመታዘዝን ልብ ስጠን፣ እሺ ባይን ልብ ስጠን። እግዚአብሔር እግዚአብሔር አባቶ ያስቸገረንን ሁሉ ጌታ እግዚአብሔር አባትና አምላክ ሆይ ዛሬ ጌታ እግዚአብሔር ሆይ በቃልህ ጌታ እግዚአብሔር ሆይ ነገም ለዘላለምም ጌታ እግዚአብሔር እየፈወስክ ጌታ እግዚአብሔር አዲስ ሰዎች ታደርገን ዘንድ በክርስቶስ ኢየሱስ ስም ጸለይኩ። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር አባትና አምላክ ሆይ ጥበብና ማስተዋል ካንተ ይምጣልን። እግዚአብሔር ሆይ ከፍ ከፍ በል። ጌታ እግዚአብሔር እናመሰግንሃለን። ጌታ ሆይ ክብርና ምስጋና ለአንተ ይሁንልን። እግዚአብሔር መንፈስ ቅዱስ እናመሰግንሃለን። በክርስቶስ ኢየሱስ ስም ጸለይኩ። አሜን አሜን። ተባረክ። እግዚአብሔር ይባርካችሁ።
Thank you. ሳብ ግን አስቡ